በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርትዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ህዝባዊ እንቢተኝነት ምንድን ነው? ህዝባዊ እንቢተኝነት አሸባሪነት ወይስ ቁራጥነት? ህዝባዊ እንቢተኝነት ከየት ይመጣል? ዜጎች በሚኖሩበት ሀገር፣ በሚኖሩበት ከተማ አምባገነኖች በስልጣን ላይ ተቀምጠው ዜጎች ላይ በሚያደርሱት ጭቆና እንቢተኝነት ይመጣል። ይህን ስንል በዘር በሃይማኖት በተለያዩ ነገሮች ህዝቡን ሲከፋፍሉ፣ ሲጨቁኑ፣ በስልጣን ላይ ተቀምጠው በስልጣን ሲባልጉ፣ በሙስና በተለያዩ ነገሮች ህዝብን ሲያስጨንቁ፣ ህዝብን ሲያዋርዱ፣ ህልውናውን ሲነቅሉ፣ ህልውናውን ሲተክሉ፣ ያኔ ህዝባዊ እንቢተኝነት ከህዝብ ይነሳል። በስልጣን ላይ ተቀምጠው ማን ይነቀነቀናል ሲሉ ህዝባዊ እንቢተኝነት ከህዝብ ይነሳና ለአንድ ሀገር ህዝብ ታላቅ ለውጥ ያመጣል። ለምን ካልን ህዝባዊ እንቢተኝነት ውስጥ ብዙ ማየት የምንችለው ነገር አለ። በተለይ የተጠናከረና ጉልበት ያለው ከሆነ ለሌሎች ሀያል ሀገሮች እጅ ውስጥ ጣልቃ ይገባል። ምክንያቱም እነሱ ከተጠናከረው ጋራ አብረው ይነሳሉ። ይህንንም ስንል አምባገነኖች በስልጣን ላይ ሲኖሩ፣ ህዝባዊ እንቢተኝነት ሲመጣባቸው፣ ሀያላኖቹም ህዝብ እንቢ ካላቸው እንቢ ካለው ህዝብ ጋራ መወገን ልማዳቸው ነው። የሩቅና የቅርብ ትዝታዎች አሉ። አምባገነኖች ግን ስልጣን ላይ ተቀምጠው ህዝብ ለዘላለም ይገዛልናል፣ ከኛ ጋር ይኖራል ብለው ያስባሉ። ህዝብ ግን ሲጨቆን፣ ምሬቱ ሲበዛበት ህዝባዊ እንቢተኝነትን ያመጣል። ህዝባዊ እንቢተኝነት ታዲያ ምንን ያመጣል ካልን፣ ምንን ይሰብራል ካልን፣ ጭቆናን፣ ግፍን፣ አምባገነንነትን ይሰብራል። የሩቅ ትዝታ፣ የቅርብ ትዝታዎች አሉ። የሩቁን ትዝታ ስናነሳ እነሳው ቤተ ህብረት፣ የምስራቅ ጀርመን አይነቱ ሀያልና ታላላቅ የተባሉ አምባገነኖች ፈራርሰውና ወድቀው እናያለን። እነኛ አምባገነኖች ዓለም ላይ ስናያቸው የሚወድቁ፣ የሚፈርሱ፣ የሚንኮታኮቱ ይመስሉ ነበረ። ታዲያ ህዝቡ ምን ያህል በፍርሃት የተጠመደ የተያዘ ነበረ። እነሳው ቤተ ህብረት ዓለምን ያስጨነቀ ከባድ የሆነ ጭቆና ያለበት አሳዛኝ ጊዜ ነበረ። ግን እነሳው ቤተ ህብረትም ፈራርሰዋል። ታዲያ የቅርብ ጊዜ ትዝታውን ደግሞ ማንሳት ካለብን እኛው አገሮች አፍሪካ ውስጥ ቱኒዚያ፣ ግብጽን፣ ሊቢያ ማየት እንችላለን። እነኛ አገሮች ሪቮሉሽን አድርገዋል። የቱኒዚያው ሪቮሉሽን ጀዝሚን በመባል የሚታወቀው 2011 አካባቢ የግብጽ ተሐሪር ሪቮሉሽን ነው። እሱም 2011 የሊቢያው በቤንጋዚ የተደረገ ሪቮሉሽን። እነኚህ ሪቮሉሽኖች ያመጡት ለውጥ ይህ ነው አይባልም። ታላቅ ዋጋ ቢያስከፍልም ከዘላለም ባርነት የአንድ ቀን ነፃነት ይሉ የለ። ታዲያ እኛ ልናደርገው ልናውቀው የሚገባው ነገር ህዝባዊ እንቢተኝነት ሊያመጣው የሚችለው እድል ከፍ ያለ ነው። እነኛ ከፍ ያለ ነው። ስለዚህ ትላላቅና ሀያላን ሀገሮች ህዝባዊ እንቢ ካለው ህዝብ ጋራ ማሸርቆት አብረው እንነጠፍ ማለት ልማዳቸው ነው። ሀያላኖቹም እጃቸውን ያስገባሉ። ምክንያቱም በስልጣን የተቀመጠው ሀያል የሆነው የትኛውም ህዝባዊ እንቢተኝነት ፈጥሮ ስልጣን ላይ የሚቀመጠው መንግስት ይፈልጉታል። ለምን? ኢኮኖሚያቸውን፣ ፖለቲካቸውን የነሱን ሀሳብ እስካራመደላቸው ድረስ እነሱ ከእንቢተኛው ከህዝባዊ እንቢተኛው ጋር መስራት ይፈልጋሉ። ስለዚህ ሀገር ህዝብ እንቢተኝነትን ካሳየ ያኔ ነው ሀያላኖች ካንተ ጋር መስራት የሚፈልጉት፣ ታላላቆች ካንተ ጋር መስራት የሚፈልጉት። ዛሬ እነ ኦባማ ኢትዮጵያ መጥተው ሲያዩ ሲጎበኙ ከተቀመጠው አምባገነን ጋር ነው አብረው መስራት የሚፈልጉት። ምክንያቱም እንቢ ብሎ የወጣውን ህዝባዊ እንቢተኝነት ሲያዩ ነው እውነትም ግፍ አለ፣ እውነትም ጭቆና አለ ማለት የሚችሉ። ከተስማማቸው ኢኮኖሚያቸውን፣ ሀሳባቸውን የነሱን ነገር ካስፈጸመላቸው ካስፈጸመው ጋራ አብረው ማሸርገጥ ልማዳቸው ነው። ምዕራባውያን። ታዲያ እኛ ለዚህ ከባድና ጨቋኝ ገዢ ለሆነ መንግስት ምንድን ነው የሚያስፈልገው ካል ህዝባዊ እንቢተኝነት። ህዝባዊ እንቢተኝነት ከየት ይመጣል? እንዴትስ ይመጣል? ህዝባዊ እንቢተኝነት ከሚፈጠሩ ነገሮች ይነሳል። እንዲህ ብለን ካልን እንዴት ብንልም እንዴት ለሚለው ጥያቄ መልስ አለው። በህዝብ መካከል የሚደረግ ጭቆና በዘር በጎሳ በሃይማኖት መብትን በመናገር በተለያዩ ነገሮች ስልጣን ላይ ረጅም አመት በመኖር እንግዲህ አምባገነኖች እነኝን እንደልባቸው እንደፈለጉና የወጡና የገቡ ያደረጉብን ያለውን መከራ ህዝብ እንቢተኝነቱን ማሳየት አለበት። ህዝብ እንቢተኝነቱን ካሳየ አምባገነኖች መግቢያ ያገኙ። የህዝብ እንቢተኝነት ነው እንግዲህ አምባገነኖችን ከስልጣን የሚያወርዳቸው። እንዲህ ስንል እንግዲህ አምባገነኖችን ከስልጣን ሊያወርድልን የምንችለው አንዳንድ ነገሮችን ማንሳት እንችላለን። ከስልጣን እንዳይወርዱ አምባገነኖች በተለያየ ህዝብን ያስራሉ፣ ህዝብን ያጎሳቁላሉ፣ ህዝብን ያሸማቅቃሉ። እነሱ ከስልጣን እንዳይወርዳቸው የትኛውንም ህብረት ያፈርሳሉ። ይህንን ስንል የህዝብ ተቋማት ማነስ። የህዝብ ተቋማት ማነስ ማለት የህዝብ አንድነት ማጣት፣ በዘር በጎሳ መከፋፈል፣ ፍርሃት፣ ድህነት እዚህ የመሳሰሉ ችግሮችን ህዝብ አብሮ እንዳይቆም እንዳይቃወም አስራስቀምጣዋል። ግን ህዝብ ማሰብ ያለበት ከዚህ በፊት ትልቅ አምባገነኖች በህዝብ እንቢተኝነት ከስልጣን እንደወረዱ ማሰብ ነው። ፍርሃቱን ማስወገድ፣ በፍርሃቱ ምክንያት የታረዱ የሞቱ እየታረዱና የሞቱ ያሉትን ማሰብ፣ ህብረት መፍጠር፣ ጥርጣሬ ማስወገድ፣ ዘረኝነትን መተው፣ አድርባይነትን ማስወገድ፣ የሚዲያ ተቋማት መፍጠር፣ መገናኛ መስመሮችን መዘርጋት፣ በብልሃት የተመሰረተ ስትራቴጂካሊ ያለው ግንኙነትን መፍጠር፣ ጨቋኞችን ከስር መንቀል ይቻላል። ያን ጊዜ ድብ ያብር አንበሳ ያስር ይባል የለ። ያለፉትን ሀገሮች ህዝባዊ እንቢተኝነትን የመጣውለት ለውጥ ተስፋ አርጎ መነሳት፣ ለመስዋዕትነት ዝግጁ መሆን አንድነት ኃይል ነው። ማጠናከር አምባገነኖች የሚያመጡትን መከፋፈል አለመስማት፣ ያኔ ነው ህዝባዊ እንቢተኝነት ለውጥ የሚያመጣው። አድርባይነትን ማስወገድ በመሳሪያ ብቻ ሳይሆን እንቢተኝነት ትልቅ መሳሪያ ነው። እንበርታ። ህዝባዊ እንቢተኝነት አሸባሪነት አይደለም። እንታገለው። አምባገነኖች ይወድቃሉ፣ ይንኮታኮታሉ። ሀያላኖችን ሶቪየት ህብረትን ካየን እንደመነሻ አድርገናል። ታዲያ አምባገነኖች ከስልጣን ላይ አንወርድም ብለው ያስቡ ይሆን? አምባገነኖች የኛን እንቢተኝነታችንን ደግሞ እንዳሸባሪነት ቢቆጥሩትም እኛ ግን ግፍና ጭቆናን እንቢ ብለናል። በእንቢተኝነት አምባገነኖችን ከስልጣን እናወርዳለን። አመሰግናለሁ። ሳምፔር ዘገየ ነኝ።
እንደምን አርፍዳችኋል የተከበራችሁ አድማጮቻችን። የኢትዮጵያ ድምጽ ሬዲዮ የዛሬ የዕለተ ሰንበት ፕሮግራሙን አሁን ጀምሯል። በስቱዲዮ ውስጥ እኔ ሳምፔር እና እኔ እንገኛለን። እንደተለመደው የተለያየ ፕሮግራሞችን ይዘን እስከ ፕሮግራማችን ፍጻሜ እንቆያለን። እንግዲህ ዋነኝነት ዛሬ ፕሮግራማችን ሊያተኩርባቸው የሚችሉ ነገሮች የአሜሪካው ፕሬዝዳንት ባራክ ኦባማ ዛሬ ማምሻውን አዲስ አበባ ይገባሉ ተብሎ እየተጠበቀ ነው። በተያያዘ ዜና ትናንትና ያው በኬንያ መደበኛ ጉብኝት እያደረጉ ይገኛሉ። በዛ ዙሪያ ወደ በኋላ ዜናውን ተከትሎ ከእንግዳ ጋር ውይይት ይኖረናል። ከዛ ቀደም ባለው ሁኔታ እስከ ዜና መዳረሻ ባሉን ፕሮግራሞች እናንተ ማድማጮች እየደወላችሁ በ08191000 የአሜሪካው ፕሬዝዳንት የኢትዮጵያ ጉብኝት በብዙዎች ዘንድ የተለያየ እይታና ትርጉም እየተሰጠው ይገኛል። በጥሩ ጎን የሚያነሳለ የለም አይገባ የሚሉ ወገኖች እርስ በርስ የተለያዩ አስተያየቶችን ያሰፈሩ ይገኛሉ። እናንተም የበኩላችሁን አስተያየት እስከ ዜና መዳረሻ ብታደርሱን ከዜናው መቀጠል ደግሞ እኛ ከእንግዳ ጋር በምናደርገው ውይይት ያንን እያነሳን እንቆያለን ማለት ነው። እንግዲህ ሌሎችም የልጆች ፕሮግራም ይኖረናል፣ ሌሎችም ፕሮግራሞች ይኖራሉ። አስተያየቶቻችሁን በ08191000 በመደወል ትችላላችሁ። በሙዚቃ ግብዣ ወደ መጀመሪያ ፕሮግራማችን እናልፋለን። We'll be right back.
ሲባሉ ሞራል ሲባሉ ትምርህና ሲባሉ ሰማሎ ትምርህና ነባሉ እንዘል ባላቦ ባሎም ባልተሰፋሩ ሞራል
አድማጮች በመከታተል ላይ ያላችሁት ዚ የስቶኮልም የኢትዮጵያ ድምጽ ሬዲዮ ነው። አሁን በመቀጠል ባለፈው ሳምንት በሰማነው አንድ በማከለው የተፈጸመ ሰቆቃን በማስመልከት ያሰማነው የአውዲዮ ተቀናበረ ነበር። አድማጮቻችን እሱን እንዲደገም ሳምንት ለዛሬ እንዲደገም ብለው ጠይቀው ነበር። አንድ ኢትዮጵያዊ በዛ በማከለው ደረሰበት ግፍ በድምጽ የተቀናበረ ነው። እሱን መልሰን እናሰማለን። መልካም ቆይታ።
እኔ አበበ ካሴ ባላለው የሰሜን ጎንደር ተወላጅ ነኝ። በማከለዊ እስር ቤት ከአምስት ወር በላይ ታስሬያለሁ። ከዚህ መካከል አራት ወር ከ25 ቀናት በጨለማ ቤት ተቆልፎብኝ ቆይቻለሁ። ማከለዊ በነበርኩበት ወቅት የሁሉም እግርና እጆቼ ጥፍሮች ተነቅለዋል። አንዳንድ ቀን እጅ ላይ የሆነ ነገር ስለሚወጉኝ ጥፍሮቼ ሲነቀሉ አላውቅም። ስነቃ ነው መነቀላቸውን የማውቀው። ከዛም ቁስሉን እየነካኩ ያሰቃዩኛል። ማደንዘዣ ለምን እንደሚወጉኝ አላውቅም። ጥፍሮቹን ሲነቅሉኝ ብቻ ሳይሆን ሌላ ጊዜም ራሴን እንድስት ያደርጉኛል። እጅና እግሬን አስረው እንደ ፍሪጅ ባለቃ በረዶ ውስጥ ያስቆሙኛል። ለብዙ ሰዓት በጣም ቀዝቃዛ የሆነ ቦታ ላይ እስክደነዝዝ ቆሜ ውላለሁ። እስኪበቃቸው ከደበደቡና እጅ እግሬን አስረው ከምርመራ ክፍሉ በታች በሚገኝ ምድር ቤት ክፍል ውስጥ ያለ ጉድጓድ ላይ ጥለውኝ ይሄዳሉ። ጉድጓዱ ጉንዳንን ጨምሮ ተባዮች ያሉት ነው። ከዚህም በተጨማሪ እግሬንና እጄን አስረው ዘግዝቀውኝ ይሄዳሉ። የመጣው ሁሉ ዥዋዥዌ እንደሚጫወት ሕፃን ወዲና ወዲያ ያደርገኛል። ገልብጠው አስረው ሲዘቀዝቁኝ በአብዛኛው ራሴን እስታለሁ። እግርና እጄን ከወንበር ጋር ያስሩኛል። ከወንዶች በተጨማሪ ሴቶችም ይመረምሩኛል። ሴቶቹ የሚመረምሩኝ ራቁቴን አድርገው ነው። እነሱም ራቁታቸውን ሆነው ነው የሚመረምሩኝ። አሁን ለመናገር የማልደፍረው አጸያፊ ነገርን ፈጽመውብኛል። ይህን አጸያፊ ነገር የሚፈጽሙት አደንዛዥ እጽ እየተጠቀሙ ነው። ይህን ሲያደርጉ በአይኔ አይቻቸዋለሁ። መርማሪዎቹ ሰውነቴን በኤሌክትሪክ አቃጥለውኛል። ኤሌክትሪኩን የሚሰኩት ደረቴና የውስጥ እግሬ ላይ ነው። በዚህም የውስጥ እግሬ ተገልብጦ ሌላ ሰውነት አምጥቶ ነበረ። እጄን ወደ ላይ አስረው ብልቴ ላይ ሃይላንድ ውሃ አንጠልጥለውበታል። ሴቶቹ ሃይላንዱን የሚበቃቸውን ያህል ያወዛውዙታል። በዚህ ምክንያት ከጥቅም ውጪ ሆኗል። የዘር ፍሬን ከጥቅም ውጪ አድርገው ዘሬን እንዳልተካ አድርገውኛል። ሽንቴንም መቆጣጠር አልችልም። ይህን ያህል አሰቃይተው ከጥቅም ውጪ ሲሆን ቅሊንጦ አምጥተው ጣሉኝ። 11 ወር ያህል አልጋ ላይ ነበርኩ። በኤሌክትሪክ ግርፊያው ምክንያት ግራ ሰውነቴ ሽባ ሆኖ ነበረ። ግራ እግሬም መንቀሳቀስ አይችልም። በምርኩዝ ነበር የሚሄደው። አሁንም እያነከስኩ ነው የሚሄደው። በተለይ ማዕከላዊ ውስጥ ይህን ያህል የሚያሰቃዩኝ አንደኛ የሚያግዛችሁ አገር ማን ነው በሚል ነው። ሁለተኛ ደግሞ አማራ ክልል ውስጥ እንድትንቀሳቀሱ የሚተባበራችሁን የብአዴን ባለስልጣናት ስም ተናገር እያሉ ነው። በሶስተኛ ደረጃ የሚያሰቃዩኝ የት ቦታ ነው የሰለጠንከው እያሉ ነው። እዚህ ቅሊንጦ ከመጣው በኋላም ያሰቃዩኛል። ወጣቶች እንዳይቀርቡኝ ያስፈራሯቸዋል። ማንም ጠርቶ እንዳይጠይቀኝ እየተደረገ ነው። ጨለማ ክፍል ወስደውም አስረውኝ ያውቃሉ። እነሱ ደብድበው ከጥቅም ውጪ ካደረጉኝ በኋላ የምደገፍበትንም ምርኩዝ ቀምተውኛል። ይህ እኮ የጦር መሳሪያ አይደለም እንጨት ነው። ለምን ትቀሙኛላችሁ? ደግሞ እናንተ ናችሁ እንዲያደረጋችሁኝ ብያቸው ነበረ። የሚሰሙ ሰዎች አይደሉም። የታሰርኩበት ክፍል ውስጥ እንድተኛበት የተሰጠኝ ቦታ ሽንት ቤቱ አጠገብ ነው። ሽንት እየሸተተኝ ነው የምተኛው። ወደ ሌላ ቦታ ቀይሩኝ ስላቸው ደግሞ ላንተ ይህ አንሶ ነው ይሉኛል። ያ ሁሉ ድብደባ ደርሶ ብኝ አልጋ ላይ በነበርኩበት ወቅት ወጣቶቹም ሕክምና እንዳገኝ ወደ ሐኪም ቤቱ ወሰዱኝ። እነሱ ግን ላንተ ሕክምና ሳይሆን ጥይት ነበር የሚገባህ ብለው መለሱኝ። እንዲህ እያሉ ለምን እንደማይገድሉኝ ይገርመኛል። በአሁኑ ወቅት ኢትዮጵያን ልጆቿ ለእልቂት ለስደት ለግድያ እየተዳረጉ ነው። በአካልም ሆነ በስነ ልቦና ከፍተኛ ጉዳት እየደረሰባቸው ነው። ዓለም ለሰው ልጅ ምቹ በሆነችበት ዘመን እኛም ከዓለም ውጪ ሆነናል። የመናገር የመሰብሰብ የመደራጀት በአጠቃላይ ሰው የሚያደርጉንን መብቶች ተነጥቀናል። ከሰው የማንቆጠርበት ጊዜ ላይ ደርሰናል። ግዢዎቻችን ህዝብን እየገደሉና ከሰው በታች አድርገውንም ቢሆን ግን ዓለምን እያታለሉ ነው። በጣም የሚያሳዝነው ደግሞ ይህ ሁሉ የሚደረገው የአንድን ቡድን የበላይነት ለማስፈን መሆኑ ነው። እንዲጠፋም ሆን ተብሎ ጥቃት የሚደርስበት ህዝብም እንዳለ እያየን ነው። ግን ኢትዮጵያ የ95 ሚሊዮን ህዝብ አገር ናት። አሁን ያለው ስርዓት የአንድ ቡድን ስርዓት ነው። ለሱ መኖር ደግሞ ሌሎቹን ገድሎ አሰቃይቶ አሳዶ መኖር ይፈልጋል። ለስሙ የብሔር ብሔረሰብ መብት እናከብራለን ቢባልም እውነቱ ግን ኢትዮጵያውያን የመናገር የመጻፍ የመደራጀትና ሌሎች መብቶችን ተነፍጎ ከሰውነት ወጥቶ ይገኛል። በዓለም ደረጃ ሰብአዊና ዲሞክራሲያዊ መብት ቋንቋና ዘርን አይለይም። ይህ የሚደረገው በህዝባዊ ወያኔ አርነት ትግራይ ስርዓት ብቻ ነው። እኔ በርካታ ሰቆቃ የደረሰብኝ ሰው ስለሆንኩ ስርዓቱ የሚፈጽመውን የሰብአዊ መብት ጥሰት ለመመስከር እችላለሁ። እዚህ እኛን እንደዚህ ሲያሰቃዩ ሀገሪቱን ገንዘብ መዝብረው የታሰሩ ሰዎች ምንም አይሆኑም። ተመችቷቸው ነው የሚኖሩት። ቅሊንጦ ውስጥ ሰው እንዳይቀርበኝም ቢፈለግ ሰው ግን በጣም ይወደኛል። አሁን ጥፍሮቼ በቅለዋል። መራመድ ሽያለው። 1000 ዓመት አይኖርም። በጣም ብዙ ወገኖቻችን ሞተዋል። እኔ አለው። ግን አብዛኞቹ ባለስልጣናት እኔ ላይ የደረሰውን ጨምሮ በበርካታ ኢትዮጵያ ላይ በፈጸሙት ወንጀል መጠየቃቸው የማይቀር ነው። ይህ ሁሉ በደል ደረሰብኝ ስል ዝም ብዬ አይደለም። ማንኛውም ሰው መጥቶ የተሸማቀቀው ንግሬን ቅጥ ባጣ ድብደባ የተጎዳውን ሰውነቴን ማየት ይችላል። ጥፍሮቼንም ለምስክርነት ይዣቸዋለሁ። እነሱ ነቅለው ጥለዋቸው ሲሄዱ እኔም ስነቃ ሰብስቤ አስቀምጣቸዋለሁ። የተወሰኑትን ለማስረጃነት ይዣቸዋለሁ። ይህም ስል ግን እኔ ላይ የደረሰው ስቃይም የማይጠበቅ ሆኖ አይደለም። እነዚህ ሰዎች እንኳንስ ግለሰብ ሀገርን ግን ጥለዋል። ከ40 ዓመት በፊት የነበረው የኢትዮጵያ ካርታ ተሸርፏል። እንኳን ሰው ሀገርም ለማጥፋት እየሰሩ ነው። ታሪካቸው አመጣጣቸው የሚያሳየው ይህንን ነው። ይህን ሁሉ የምለው መታወቅ ስላለበት ነው። አበበ ካሴ ነኝ ከቂሊንጦ።
ይስጥልን ልጆች ደህና ናችሁ ልጆች እኛ ደህና ነን ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው
አሁን የዛሬ ፕሮግራም እናስተዋውቃችሁ
ዛሬ ምን ምን አለ
ዘፈን
ተረት አለ
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸው ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። ልጆች ዛሬ የምንሰማው ተረት ስለ ሆዳም ጅብ ነው። በቁጥር 12 ገደማ የሚደርሱ በጎች በአንድ ጭር ባለ ሜዳ አካባቢ ይኖሩ ነበር። በጎችም ለበርካታ ዓመታት በዚያ አካባቢ ያለምንም ችግር በሰላም በደስታ ይኖሩ ነበር። ይሁን እንጂ ከቅርብ ጊዜ ጀምሮ ያ የነበራቸው ሰላም በድንገት ደፈረሰ። የነኚህን በጎች ሰላማዊ ኑሮ ያደፈረሰው አያጅቦ ነው። አያጅቦ በየጊዜው በጎች ወደሚኖሩበት አካባቢ ይመጣል። በመጣም ጊዜ ያለምንም ይሉኝታ አንድ ግልጋይ ባስቸኳይ አሁኑን ስጡኝ፣ የጠየኳችሁን የማሰጡ ከሆነ ግን ሁላችሁንም ለቃቅሜ ይበላችኋለሁ በማለት እያስፈራራ ግልገሎችን እየነጠቀ ይበላል። አያጅቦ የማይጠግብ ሆዳም ርኅራኄ የሌለው ፍጡር ነው። በተለይ ደግሞ ሲርበው የሚበላው ነገር ለማግኘት የማይቆፍረው ቀዳዳ የለም። በመሆኑም አያጅቦ በራቦ ቁጥር ቀጥታ በጎች ወደሚኖሩበት ስፍራ ይመጣል። በዚያም እንደለመደው እያጉረመረመ ይጠጋና አስፈራርቶ ግልገሎችን ነጥቆ ይሄዳል። በዚህ አይነት መንገድ አንድ በአንድ ግልገሎችን እየነጠቀ ስለፈጀባቸው ምስኪኖቹ በጎች በጣም ግራ ተጋቡ። በጉልበት እንዳንጋፈጠው ጉልበት የለን፣ እንደው ምን ይሻለናል? ምን እናድርግ? እያሉ ይወያዩ ጀመር። የሚያደርጉት ግራ ቢገባቸው መፍትሄ ብናገኝ በሚል የደረሰባቸውን መከራ ለእንስሳት ሁሉ እየዞሩ ነገሩ። ይሁን እንጂ ለችግራቸው መፍትሄ የሚሰጥ እንስሳ አልተገኘም። በመጨረሻ ተስፋ በመቁረጥ ወደ ጥንቸል ዘንድ ሄደው ችግራቸውን ዘርዝረው ነገሯት። ጥንቸልም የበጎችን ችግር ስትሰማ በጣም አዘነች። አቀርቅራ ጥቂት ስታስብ ቆየችና ይህንን ጉዳይ ወደ ጦጢት ዘንድ ይሄዳችሁ ብታማክሯት የተሻለ ነው። ጦጢት እጅግ በጣም ደፋርና መለኛ ነች። ዛሬ ነገ ሳትሉ ወደ ጦጢት ዘንድ ሄዳችሁ ችግራችሁን ንገሯት። ጦጢት ለእንዲህ አይነት ችግር መፍትሄ አታጣም ስትል መከረች።
Oh, yeah.
በጎችም የጥንቸል ሐሳብ ተቀብለው በማግስቱ ጧት ተነስተው ወደ ቶቲስ ዘንድ ሄዱ። ቶቲት የምትኖረው በአንድ ትልቅ ዋርካ ላይ ነው። የዋርካውን ፍሬ እየበላች በቅርቡ ከሚገኘው ጅረት ውሃ እየጠጣች በአካባቢዋ ሳትርፍ ትኖራለች። በጎችም በተለመደው መሰረት ቶቲት ወደምትኖርበት ዋርካ ቀደም ብለው በማለዳ ደረሱ። በደረሱም ጊዜ ጦጤት ተኝታ ነበር። በጎችም ጦጤትን እንቅልፏን ጨረሳ እስክትነሳ ድረስ በዋርካው ስር ቁጭ ብለው ይጠብቋት ጀመር። ብዙም አልቆየም፣ ጦጤት ተነስታ እያዛጋች ቁልቁል ትመለከት ጀመር። አዘግርጋ ስትመለከት በጎች በዋርካው ስር ተሰብስበው አንጋጠው ይመለከታታል። በጎችም በዋርካው ስር ተሰብስበው ስትመለከት ግራ ተጋብታ፣ እናንተ እነማን ናችሁ? እዚህ አካባቢ የምትፈልጉት ምንድን ነው? ስትል ጠየቀቻቸው። እነሱም እኛ በጎች ነን፣ የምንኖረውም ማዶ ከወንዝ ባሻገር ነው። ወደ አንቺ ዘንድ የመጣ ነው ትልቅ ችግር አጋጥሞን። አንዳንድ እንስሳት ወደ ጦጤት ብትሄዱ ለችግራችሁ መፍትሄ ትፈልግላችኋለች ብለው ስለመከሩን ነው። ጦጤትም ለመሆኑ ችግራችሁ ምንድን ነው ብላ ጠየቀቻቸው። በጎቹም ከአያጅቡ ምክንያት ያዩትን ስቃይ በሙሉ ዝርዝር አድርገው ነገሯት። ጦጤትም ችግሩን ስትሰማ በጣም አዘነች። ያ ሆዳም በእናንተ ላይ መቀለድ ጀመረ። አሁን እንዴት እንደምታደርጉ ዋጋውን እንደምትሰጡት እነግራቸዋለሁ አለችና ምን ማድረግ እንደሚኖርባቸው መክራ አሰናበተቻቸው። በጎቹም ከጦጤት ባገኙት ምክር በጣም ተደስተው እየፈነጠዙ ወደ ሰፈራቸው አመሩ። ሰፈራቸውም ሲደርሱ እኩለ ቀን አልፎ ነበርና ቢሆንም ጊዜ ገና ስለነበረ ጦጤት የመከራቻቸውን ተግባራዊ ለማድረግ ወዲያ ወዲህ ማለት ጀመሩ። በመጀመሪያ አንድ ትልቅ ድንጋይ አውሎሎ ፈልገው አመጡ። ይህንንም ድንጋይ እሳት ውስጥ ከተው በደንብ እንዲግል አረጉት። የድንጋዩን አውሎሎ በሚገባ ከጋለ በኋላ አንድ ታሞ የሞተ የበግ ግልገል አቀረው። በዚህም በሞተ ግልገሉ ሆድ ውስጥ የጋለውን የድንጋይ አውሎሎ ቀስ ብለው በመቆንጠጫ አነሱና ከተቱት። ያንን የድንጋይ አውሎሎ በግልገል ሆድ ውስጥ አመቻችተው ከተቱት። ቀጠሉንምና የግልገሏን ሆድ በመርፌና በክር መልሰው እንደነበረ አድርገው ሰፉት። ይህን ካደረጉ በኋላ አያጅቡ የሚበላ ነገር አዘጋጅተንላል በቶሎ ድረስ ብለው ጠርተውት ነበርና ልክ እንደጨረሱም አያጅቡም እኩል ደረሱ። አያጅቡም እየተጣደፈ መድረሱን ሲመለከቱ በጎቹም ጊዜ አላጠፉ፣ ሰላምታም አላቀረቡ። ያንን የሞተ በግ ግልገል አቅርበው አያጅቡ እስቲ ብላ ሲሉ ጋበዙት። አያጅቡ ያንን የሞተ በግ ግልገል ሲመለከተው በጉጉት ምራቁን ይንጠባጠብ ጀመር። አይኑም በዚያ የሞተ ግልገል ላይ ተተክሎ ስለነበረ ምስጋና ለማቅረብ እንኳን አልሞከረም። እየተስገበገበ ያንን የሞተ የበግ ግልገል ሳያላምጥ በአንድ ጉሻ ዋጥ ስልቅጥ አደረገው። ግልገል እንደዋጣ በመጀመሪያ ከፍተኛ የሆነ ሙቀት በወዱ አካባቢ ተሰማው። ትንሽ ቆይቶ ደግሞ ሙቀቱ እየተባባሰ መጣና እንደ እሳት አቃጠለው። መቆምም ሆነ መቀመጥ ብዙም አልቆየም፣ ከአካባቢው በጣም ሮጦ አመለጠ፣ ጠፋ። ከዛ ጊዜ ጀምሮ ጅቡ ተመልሶ መጥቶም አያውቅም፣ የበግም ተመልሶ አያውቅም። አያችሁ ልጆች፣ ጉልበት የሌለው በብልሃት ማሸነፍ ይችላል። እሺ፣ ደህና ዋሉ ልጆች።
Thank you. This is
አድማጮች በመከታተል ላይ ያላችሁት የኢትዮጵያ ድምጽ ሬዲዮ ነው ከዚህ ከስቶኮልም ይተላለፈው ቀደም ብለን በፕሮግራማችን መግቢያ እንዳስተዋወቅ ነው ዛሬ ከዜና በኋላ በሚኖርን ሰፊ ፕሮግራም የፕሬዝዳንት ባራክ ኦባማን በተለይ ኢትዮጵያን ጉብኝት እንመለከታለን አሳይት ካላችሁ አካፍሉን ብለን ነበር አንድ አድማጭ መስመር ላይ ተገኝተው በሳቸው ጉብኝት ዙሪያ የሚሉት ነገር ይኖራል ሃሎ ጤና ይስጥልኝ
ጤና ይስጥልኝ እንዴት ናችሁ የኢትዮጵያ ድምጽ ራዲዮች
አለን አለን ሰላም 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 እንደምን አረፈድክ
እንዴት ናችሁ ሰላም ናችሁ አሁን እኮ ደንን ወመረክ ስትከፍቱት እስቲንም ያለኝን የተሰማኝን ስሜት ልግለጽ ብዬ ነው የደወልኩት
በጣም ጥሩ እንግዲህ እንደሚታወቀው ፕሬዝዳንት ባራክ ኦባማ ወደ ኢትዮጵያ እና በተለያየው ኬንያ ነው ያሉት አሁን ነገ ወደ ኢትዮጵያ ዛሬ ማምሻውን ይገባሉ ተብሎ ይጠበቃልና ከሰሞኑ በተለይ ኢትዮጵያ ውስጥ ያሉ መገናኛ ብዙሃን እንዲሁም በውጭ ዓለምም ሽፋን ተሰጥቶት በተለያየ ጎራ ሰው የራሱን አስተያየት እየሰጠ ይገኛል የርሱ አስተያየት ከወዴትኛው ነው
አዎ የኔ አስተያየት ያው የሳቸውን መሄድ ከሚቃወሙት ነኝ መሄዳቸው መጀመሪያ ባሄዱ ጥሩ ነው የሚል አመለካከት ነው ያለኝ ይሄ ደግሞ የኔ ብቻ አስተያየት አይደለም ብዙ ዓለም አቀፍ የሰብአዊ መብት ቋማት ዓለም አቀፍ ሚዲያዎች እና ትልልቅ ሚዲያዎችም ይህንን ሀሳብ የሚቀሩት ነው ምክንያቱም አንድ በሰብአዊ መብት ረገጣ የምትታወቅ ሀገር ጋዜጠኞች ፖለቲከኞች ነጻነት የሌላቸውና ወደ እስር ቤት የሚጋዝባት ሀገር መሆኗ እየታወቀ የዓለም መሪ ወደ ኢትዮጵያ መሄድ ለዛ ሀገር መንግስት እነሱ ፕሮፓጋንዳቸውንም እንደነፉበት ከዚህ በኋላ ምንም የቀረን የለም ሁሉም ተላላቅ መሪዎች መጥተዋል እያሉ ለማውራት እንዲመቻቸው ማማረጋቸውና ለነሱ ውቅና እንደመስጠት እንደሚቆጣር ምንም እንኳን ለሌላ ፐርፐዝ ለሌላ ጉዳይ እንደሚሄዱ ይናገሩ የሚሄዱበት ጉዳይ ቀጥታ የኢትዮጵያን ፖለቲካ መስጧቸው ወይም ደግሞ የኢትዮጵያን መንግስት በቀጥታ ለመጎብኘት ባይሆንም እዛ ሀገር ላይ መሄዳቸው ከዚህ በፊትም ሲናገሩ የነበረውን ለዲሞክራሲና ለነጻነት ያላቸውን አቋም የሚሸረሽር መስሎን የታየኝና ባይሉ ጥሩ ነው ሆኖም ግን የሁሉ እንቅስቃሴ ወይም ደግሞ የሁሉ ተቃውሞ የእሳቸውን ጉዞ አላቆመው ከሄዱ ደግሞ ማድረግ ያለባቸው ማድረግ አለባቸው እያምናለሁ ምንድነው ያው የእሳቸው የማንሳት ያለባቸው የነጻነት ጥያቄ የዲሞክራሲ የሐሳብን የመግለጽ ነጻነትን የፖለቲካ አመለካከት ነጻነትን የሰብአዊ መብት ጥበቃን በተመለከተ ጥብቅ የሆነ ውይይት አድርገው ቢመለሱ ደስ ይለኛል ብዬ ነው የማስበው። ስለዚህ መሄዳቸው ተቀባይነት ባይኖረውም ስለሄዱ ከሄዱ ደግሞ የሚመጥናቸው ነው ውይይት አድርገው ቢመለሱ ነው የምለው።
በጣም ጥሩ አንድ ማነሳው ጥያቄ ምንድነው ፕሬዝዳንቱ በኢትዮጵያ ቆይታቸው በሚኖረው ሁኔታ ገዢው ፓርቲ ከፍተኛ የፕሮፓጋንዳ ትርፍ ለማግኘት ብዙ እየሰራበት እንደሆነ በመገናኛ ብዙሃኑ ይታወቃል እና በዚህም ሊያተርፍ እንደሚችል ብዙዎች ይናገራሉ ምክንያቱም ከመርጫው 100% ማሸነፍ በኋላ በሄዳቸው እንዳለ ሆነ ማለት ነው ስለዚህ ለወደፊቱ በኢትዮጵያ የፖለቲካ ጉዳይ እንድምታ ምን ተጽዕኖ አለው ብሎ ይገምታሉ እርሶ እንዳንድ አድማጭ
አይ እንዳድማጭ ነው እንትን እኔ ኢህአዴግ መንግስት የሚያተርፈው ትርፍ አለው ይላልምንም ባለም አቀፍ ማህበረሰብም በኢትዮጵያውያንም መካከል የነሱን ባህሪ መቀየር እንዳልሆነ ይታወቃል ያው ከባራክ ኦባማ ክብር ጋር ተያይዞ ያለው ነገር ነው እንጂ የሚያሳስበው ትርፍ ያገኛል ብዬ ስለወራ የሚያምነው አካል ማለት ነው የሚያምነው ኢትዮጵያም የሚያምነው ዓለም አቀፍ ሚዲያ ወይም ደግሞ ዓለም አቀፍ ማህበረሰብ ይኖራል ብዬ አላምነው ግን ጥሩ ግንዛቤ የሌላቸውን ሰዎች ሊያሳስት ይችላል ከዛ ውጪ የኢትዮጵያ ህዝብ በገዢው በወያኔ ላይ ያላቸው አቋም ይቀየራል የሚል እምነት የለኝም።
በጣም ጥሩ እንግዲህ አመሰግናለሁ ስለ አስተያየቱ።
እኔም አመሰግናለሁ።
አከም ነገር
ፈያዳ
ነገር ጅሩ ነከም
በሬድ
በራ ነከም
ለብራን በሬ
ነገር አብያን ተሸጎየ ተከምረ
ሰረት ማለት
ደም ይገብረ ብራን ሰደን ብደ ቀይሮ ሸጎየ ተበና ሆ ካሜያዱ
እንደምና ረፈዳቹ አድማጮች 11 ሰዓት ሆነ ለሳምንቱ አበይት ዜናዎች ቀጥሎ ይሰማሉ። ፕሬዝዳንት ኦባማ የአፍሪካ ጉብኝታቸውን በመጀመር ኬንያ ገብተዋል። ፕሬዝዳንቱ በኬንያና በኢትዮጵያ የሚያደርጉት ጉብኝት ለመጀመር ኬንያ ሲገቡ ደማቅ አቀባበል ተደርጎላቸዋል። በተለይ የአባታቸው ቤተሰቦች ከፍተኛ አቀባበል ሲያደርጉላቸው ማምሻውንም ከቤተሰቦቻቸው ጋር ራት ግብዣ ተደርጎላቸዋል። ፕሬዝዳንት ኦባማና የኬንያው ፕሬዝዳንት ኡሁሩ ኬንያታ በጋራ በሰጡት ጋዜጣዊ መግለጫ በተለይ ሽብርን ለመዋጋት አብረው መስራታቸውን አጠናክረው እንደሚቀጥሉ ሲያሳስቡ፣ ይሁንና ፕሬዝዳንት ኦባማ ያቀረቡት በተመሳሳይ ጾታ ጋብቻ መብት ጉዳይ በኬንያው ፕሬዝዳንት ተቀባይነት ሳይገኝ ቀርቷል። የኬንያ ፕሬዝዳንት እንዳሉት ኬንያ ብዙ አስጨናቂ ማህበራዊና ኢኮኖሚያዊ ችግር ያሉባት ሀገር መሆኗን ጠቅሰው፣ ይህን የተመሳሳይ ጾታ ጋብቻ የኬንያ ህዝብ ችግር አይደለም፣ ባህሉም አይደለም። ከአሜሪካ ብዙ የምንማረው ነገር ቢኖርም ይህንን አንቀበልም ብለዋል። የአሜሪካው ፕሬዝዳንት ባራክ ኦባማ ዛሬ ማምሻውን ኢትዮጵያ ይገባሉ ተብሎም ይጠበቃል። በተያያዘ ዜና ኦባማ በኢትዮጵያ ቆይታቸው ስለ ሰብአዊ መብት አጠንክረው እንዲናገሩ አንድ አሜሪካዊ ሴናተር ተናገሩ። ጥያቄውን ያቀረቡት በአሜሪካ ምክር ቤት የውጭ ጉዳዮች ግንኙነት የተዘዋዋሪ ወንጀሎችና የህዝብ ደህንነት ሊቀመንበር የሆኑት ሴናተር ማርኮ ሩቢዮ ናቸው። ዲሞክራሲ፣ ሰብአዊ መብትና ዓለም አቀፍ የሴቶች ጉዳይ ፕሬዝዳንት ባራክ ኦባማ በኢትዮጵያ በጉብኝታቸው ወቅት ቅድሚያ ሊሰጡባቸው የሚገቡ አንገብጋቢ ጉዳዮች መሆናቸውን ሴናተሩ ጠቅሰዋል። ሴናተር ማርኮ ሩቢዮ ኢትዮጵያና አሜሪካ ሽብርተኝነትን በመዋጋት በአካባቢው መረጋጋት ለመፍጠር ፍላጎት ማሳየታቸው አስፈላጊ ቢሆንም አሜሪካ የኢትዮጵያን ሰብአዊ መብት ጥሰቶችን በተንሸዋረረ እይታ ማየት ግን የለባትም ብለዋል። የፖለቲካ ምህዳሩን በመዝጋት ሲቪክ ማህበራት፣ መገናኛ ብዙሃን፣ ፖለቲከኞች እንዳይንቀሳቀሱ በማሽመድመድ የኢትዮጵያ መንግስት ችግሮች ላይ ነዳጅ እየጨመረ ያባባሰ ነው። ይህም ለቀጣይ በሀገሪቱ መረጋጋት እንዳይፈጠር ያደረገ ነው ሲሉ ሴናተሩ አክለዋል። ሴናተሩ በኢትዮጵያ ጉብኝቶ ወቅት ለባለስልጣናቱ እንዲነግሩልኝ የማሳሰቡት የፖለቲካ ስርን አበክረው እንዲያወግዙ፣ ገዢዎቹ የሰብአዊ መብቶችን እንዲያከብሩና በነጻ የመደራጀት መብት እንዲፈቅዱ ነው ሲሉ ለፕሬዝዳንት ኦባማ ጥሪ አቅርበዋል። በተያያዘ ዜና ሂዩማን ራይትስ ዎች ፕሬዝዳንት ኦባማ የሰብአዊ መብት ጉዳዮችን በአዲስ አበባ ቆይታቸው ያነሳሉ ብሎ እንደሚያምን ባወጣው መግለጫ አስታውቋል። እንደዚሁም በርካታ ሰብአዊ መብት ተቋማት ድርጅቶች ፕሬዝዳንት ኦባማ በአዲስ አበባ ቆይታቸው በሰብአዊ መብት ጉዳዮች ላይ ትኩረት እንዲሰጡ አሳስበዋል። የኢትዮጵያ መንግስት ሽብር ሊፈጽም ነው ሲል አርበኞች ግንቦት 7 አስታውቋል። አርበኞች ግንቦት 7 በቅርቡ የጀመረው የነጻነት ትግል የፈጠረበት መደናገጥ ለመሸፈንና ንቅናቄውን በኢትዮጵያ ህዝብና በዓለም አቀፍ ማህበረሰብ ለማስወገዝ ያግዘኛል ብሎ ያመነበት ይህ ዘግናኝ ሴራ ከሳምንት በፊት ተግባራዊ ለማድረግ ዝግጅቱን አጠናቅቆ የነበረ ቢሆንም በወቅቱ የነጻ ሚዲያ አባላት ደርሰውበት ለህዝብ ይፋ በማድረጋቸው እንዲዘገይ እንዳደረገው ድርጅቱ ጠቅሷል። አርበኞች ግንቦት 7 ደረሰኝ ባለው አስተማማኝ መረጃ መሰረት ሴራው ከበፊቱ በባሰና ይበልጥ አውዳሚ በሆነ መጠን ተግባራዊ ለማድረግ የህወሓት ስውር መንግስት በመወሰኑ ይህን ማስጠንቀቂያ መግለጫ ለማውጣት መገደዱን ገልጿል። ህወሓት በሰላማዊ ዜጎች ላይ ከፍተኛ ጉዳት ለማድረስ መወሰኑን የሚገልጸው ግንባሩ የቅዱ ዓላማ ዘግናኝ እርምጃ በንጹሐን ዜጎችና ህጻናት ላይ በማድረስ የሽብር ጥቃቶች ሰለባ ነኝ በማለት የኢትዮጵያና ዓለም አቀፍ ማህበረሰብ አዘኔታ ለማግኘት በተለይም የዩኤስ አሜሪካ ፕሬዚዳንት ኢትዮጵያን የሚጎበኙ በመሆኑ ይህንን እቅድ ተግባራዊ ማድረግ ጉጉቱ እንዲጨምር እንዳደረገው መግለጫው አመልክቷል። የቦሌ ዓለም አቀፍ አውሮፕላን ማረፊያና ወደዚያ የሚያደርሰው መንገድ የአፍሪካ ህብረት ጽህፈት ቤትና የአሜሪካ ኤምባሲ ህወሓት በሽብር ጥቃት ኢላማነት ከመዘገባቸው ውስጥ ተቀዳሚው መሆናቸውን ድርጅቱ አስታውቋል። አርበኞች ግንቦት 7 በኢትዮጵያ ላይ የሚቃጡ የሽብር ጥቃቶችን በመቃወም ብቻ ሳይሆን ከኢትዮጵያ ህዝብ ጋር ተባብሮ እንደሚያመክን፣ በህወሓት የተደገሰውን የሽብር ጥቃት ማምከን እንደሚገባና ይህን እኩይ ተግባር አስቀድሞ አውቆ ለህዝብ ይፋ ማድረግ አንድ አይነተኛ የሽብር መከላከያ ዘዴ መሆኑን ጠቅሷል። ያንዳንዱ ዜጋ የህወሓትን እኩይ ሴራ ተገንዝቦ ራሱን ቤተሰቡና አካባቢውን ከጥቃት እንዲጠብቅ አርበኞች ግንቦት 7 በጥብቅ ያሳስባል ሲል መግለጫውን ደምድመዋል። ይህ በእንዲህ እንዳለ በጎንደር ከፍተኛ ከተማ ፍተሻው ተጠናክሮ የቀጠለ ሲሆን የጸጥታ ኃይሎች የአርበኞች ግንቦት 7 ታጣቂ ኃይሎች በከተማው ሰርገው ገብተዋል በሚል ህዝቡን እያዋከቡት መሆኑ ከቦታው የሚመጣው መረጃዎች ያሳያሉ። በእነ ዘመነ ካሴ ክስ መዝገብ ከሁለተኛ እስከ አምስተኛ ድረስ ለተጠቀሱት ተከሳሾች የመከላከያ ምስክር ሆነው አቶ አንዳርጋቸው ጽጌ እንዲቀርቡ ሲል የልደታ ፍርድ ቤት 19ኛው የወንጀል ችሎት ተወስኗል። የቃሊቲ ማረሚያ ቤት አቶ አንዳርጋቸው ጽጌን በምስክርነት እንዲያቀርብ ሲል ፍርድ ቤቱ ለሐምሌ 29 2007 ዓ.ም ቀጠሮ ሰጥቷል። አቶ አንዳርጋቸው ጽጌ ሐምሌ 13 ቀን 2007 ዓ.ም ልደታ ፍርድ ቤት ቀርበው የመከላከያ ምስክር እንዲሆኑ ፍርድ ቤት ወስኖ የነበር ቢሆንም ይገኙበታል ለሚባሉት ማረሚያ ቤቶች በተለይም ለቃሊቲ ማረሚያ ቤት ለሚላከው ማዘዣ ዘግይቶ በመላኩ እንዳልደረሰለት ገልጾ ሐምሌ 15 ቀን 2007 ዓ.ም ተመረተ ለመስከረነት እንዲቀርቡ ቀጠሮ ሰጥቶ ነበር። ሆኖም አቶ አንደርጋቸው ሳይቀርቡ ቀርተዋል። አቶ አንደርጋቸው ጽጌ ለምን እንዳላቀረበ ተጠየቀ። ቃሊቲ ማረሚያ ቤት ማዘዣው እንደደረሰው ገልጾ ነገር ግን ማዘዣው ለቃሊቲ ማረሚያ ቤት ተብሎ መጻፍ ሲገባው ለአዲስ አበባ ማረሚያ ቤት ተብሎ መጻፉ አቶ አንደርጋቸውን ማቅረብ እንዳልቻለ ገልጿል። በመሆኑ ፍርድ ቤቱ ማዘዣው ለቃሊቲ ማረሚያ ቤት ተብሎ ተጽፎ አቶ አንደርጋቸው ጽጌ ሐምሌ 29 2007 ለመከላከያ ምስክርነት እንዲቀርቡ ቀጠሮ ሰጥቷል። በነዘመነ ካሴ ክስ መዝገብ የተከሰሱት 10 ግለሰቦች መካከል ከአቶ አንደርጋቸው ጋር ተገናኝተዋል የሚል ክስ የቀረበባቸውና አቶ አንደርጋቸው ጽጌን በመከላከያ ምስክርነት እንዲመሰክሩላቸው የጠሩት አቶ አሸናፊ አካሉ፣ አቶ ደናሁን ቤዛ፣ አቶ ማንዴላ ጥላሁን፣ አቶ አንሞት የኔዋስና አቶ አሰፋ ደሳለኝ መሆናቸውን ነገረ ኢትዮጵያ ዘግቧል። የሰማያዊና የአንድነት የድጋፍ ሰጪ ማህበራት ተዋህዱ። የሰሜን አሜሪካስ የሰማያዊና የአንድነት የድጋፍ ሰጪ ማህበራት ለሰማያዊ ፓርቲ ድጋፍ በመስጠት ሀገር ውስጥ የሚገኘው ትግል ለማገዝ መዋሃዳቸውን የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በተለይ ለነገረ ኢትዮጵያ ገልጸዋል። የድጋፍ ሰጪ ማህበራቱ ከመርጫ በፊት በጋራ ሲሰሩ የቆዩ ሲሆን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት በመጋበዝ ፓርቲውን በገንዘብ አግዘዋል። ሊቀመንበሩ በሰሜን አሜሪካ የሚገኙ ሲያትል፣ ዴንቨር፣ ቺካጎ፣ ሚኒያፖሊስና ሌሎችም ከተሞች ግብዣ በማድረግና ከአሜሪካ ውጭም ለንደን ላይ የፓርቲውን እንቅስቃሴ በውጭ ለሚገኙ ኢትዮጵያውያን እንዲያስተዋውቁ ድጋፍ ማድረጋቸውን አቶ ዮናታን ገልጸዋል። ማህበራቱ በጋራ ከመስራት አልፈው ሐምሌ 14 2007 ዓ.ም ተመረተ ውህደት በመፍጠር አዲስ አመራር በመምረጥ ሰማያዊ ፓርቲን በማገዝ ሀገር ውስጥ የሚደረገውን ትግል ለመደገፍ ስራ መጀመራቸውን ኃላፊው ገልጸዋል። ከምርጫው በፊት በርካታ የአንድነት ፓርቲ አባላት ሰማያዊ ፓርቲ መቀላቀላቸው የሚታወቅ ሲሆን ምርጫ ቦርድ ካገዳቸው በኋላ የሰማያዊ ፓርቲ እጩዎች መካከል ከ200 በላይ የሚሆኑት የቀድሞ የአንድነት አባላት መሆናቸውም ታውቋል። በባህር ዳር የቀድሞ ሰራዊት አባላት ያደረጉት ተቃውሞ በኃይል ተበትኗል። በቀድሞ መንግስት በዘመን በውትድርና ሙያ አገራቸውን ያገለገሉ እንዲሁም በኢህአዴግ ዘመን በተመሳሳይ ሙያ ያገለገሉና ያለ ስራ ወይም ያለ ጡረታ የተሰናበቱ ወታደሮች በአገሪቱ የሚታየውን የኑሮ ውድነት መቋቋም አልቻልንም፣ መንግስት ስራ ይስጠን ወይም ደሞዝ ይክፈለን የሚል ተቃውሞ ሰልፍ አድርገዋል። ጊዮርጊስ ቤተክርስቲያን አካባቢ በመነሳት ወደ መስተዳድሩ ጽህፈት ቤት በማምራት ላይ የነበሩ ወታደሮች መስተዳድሩ አካባቢ ሳይደርሱ በፌዴራል ፖሊስ እንዲበተኑ ተደርጓል። በፖሊሶችና በቀድሞ ወታደሮች መካከል መጠነኛ የሆነ ግጭት ቢነሳም የከፋ ጉዳት ሳይደርስ ሰልፉ ተበትኗል። ወታደሮቹ ለሱዳን የተሰጠው መሬት ህገወጥ ነው በማለት ሲያወግዙም ተሰምተዋል። በሀገራቸው መስሪያ ቤት አጥተው የሀገሪቱ መሬት ለሱዳን እየተቆረሰ ይሰጣል በማለት አገዛዙን ሲያወግዙ እንደነበር እማኞች ገልጸዋል። ሰላማዊ ሰልፍ ለማድረግ አሰባቸዋል በሚል ሰበብ ሰላማዊ ዜጎች እየተደበደቡ ነው ተብሏል። የአሜሪካው ፕሬዚዳንት ባራክ ኦባማ ወደ አዲስ አበባ ከተማ በሚገቡ ጊዜ ሰላማዊ ሰልፍ ለመካሄድ ተንቀሳቅሰዋል ተብለው በቁጥጥር ስር የዋሉ ግለሰቦች በእስር ቤት ድብደባ እየተፈጸመባቸው እንደሆነ ለፍርድ ቤት ገልጸዋል። ሐሙስ ዕለት በፌዴራሉ ከፍተኛ ፍርድ ቤት ቀርበው የነበሩት አቶ መርከቡ ኃይሌና አቶ አበበ ቁምላቸው ፕሬዚዳንት ኦባማ ወደ አገሪቱ በሚመጡ ጊዜ ሰላማዊ ሰልፍ ለመካሄድ ተንቀሳቅሰዋል ተብለው ለእስር መዳረጋቸው ይታወሳል። ቄራ በሚገኘው ፍርድ ቤት ቀርበው የነበሩት አቶ አበበ ቁምላቸው ደህንነቶች ከሌሎች አባላት ጋር በመሆን ሁከት ለመፍጠር እያሴራችሁ ነው በሚል ምርመራ እንደሚያደርጉባቸውና ድብደባ እንደሚፈጽሙባቸው ለችሎት ማስረዳታቸውን ከአገር ቤት የተገኘው መረጃ አመልክቷል። ጉዳያቸውን የተመለከተ ፍርድ ቤቱን ለሶስተኛ ጊዜ ለሐምሌ 22/2007 ተለዋጭ ቀጠሮ የሰጠ ሲሆን ፖሊስ ምርመራ እያካሄደ እንደሆነ ለችሎት ገልጿል። በተመሳሳይ ሁኔታ በአራዳ ፍርድ ቤት በዝግ ችሎት አቶ መርከቡ ኃይሌ ፕሬዚዳንት ባራክ ኦባማ ወደ አዲስ አበባ በሚገቡ ጊዜ ሰላማዊ ሰልፍ ለማድረግ ተንቀሳቅሳቸዋል በሚል ምርመራ የተካሄደባቸው እንደሆነ ፖሊስ ለችሎት አስረድቷል። ጉዳዩን የተመለከተው ፍርድ ቤቱም ለሐምሌ 20 ተመሳሳይ ቀጠሮ መስጠቱ ታውቋል። የአሜሪካው ፕሬዚዳንት ባራክ ኦባማ በኢትዮጵያ የሚያደርጉትን ጉብኝት ተከትሎ በአዲስ አበባ ቁጥሩ ከፍተኛ የሆነ የጸጥታ ኃይል ተሰማርቶ መገኘቱን ነዋሪዎች እየገለጹ ነው። የሰዓቱ ዜና በዚሁ አበቃ።
ታላቅ ሀገራዊ ጥሪ ላለፉት ጥቂት አመታት በወታደራዊና በአቅም ግንባታ ዝግጅት ውስጥ የነበረው የአርበኞች ግንቦት 7 ንቅናቄ በኢትዮጵያ ህዝብ ላይ በኃይል ተፈናጥቶ የሚገኘው ዘረኛውና አምባገነኑ የህዋትን አገዛዝ ለማስወገድ ወታደራዊ እርምጃ በይፋ ጀምሯል። ይህም በ90 ሚሊዮን የኢትዮጵያ ህዝብ እንደ ብስራት እየታየ ነው። ይሁንና ትግሉ በአስተማማኝ መልክ ለመቀጠልና ዳር ለማድረስ የመላው ሀገር ወዳድ ኢትዮጵያውያን ድጋፍ ይሻል። አርበኞቻችን ከአውሮፓ፣ ከአሜሪካ፣ ከአውስትራሊያ፣ ከአፍሪካና ከኢትዮጵያ በመሰባሰብ የደም ዋጋ እየከፈሉ በሚገኙበት በዚህ ሰዓት እኛ በውጭ ሀገር የምንኖር ኢትዮጵያውያንም የትግሉ አጋር መሆናችንን የምናሳይበት ጊዜ አሁን ነው። ንቅናቄያችንም እርሶ ትግሉን የሚደግፉበትን ሁኔታዎችን አመቻችቷል። ስለዚህ በዚህ መሰረት የተለያዩ ደረጃ ያላቸውን ኩፖን በመሸጥ ላይ ይገኛል። አንደኛ ደረጃ $500፣ ሁለተኛ ደረጃ $250፣ ሶስተኛ ደረጃ $100 ዋጋ ያላቸውን ኩፖኖች የቀረቡ ሲሆን እርሶም የበኩሎን እንዲያደርጉ ጥሪ ቀርቦልዎታል። ኩፖኖችን ለመግዛት የሚከተሉትን ስልክ ቁጥሮች ይጠቀሙ። 073-618-3501 ወይንም 076-021-5108 ይደውሉ። የአርበኞች ግንቦት 7 ንቅናቄ በስዊድን
አድማጮች በመከታተል ላይ ያላችሁት እዚህ ከኢትዮጵያ ድምጽ ሬዲዮ የሚተላለፈውን ሳምንታዊ ፕሮግራም ነው። በፕሮግራማችን መግቢያ እንዳስተዋወቅ ነው አሁን የቃለ መጠይቅ ወይም የውይይት ሰዓት ላይ ደርሰናል። ለዛሬ በመግቢያችን እንደተናገርነው የአሜሪካ ፕሬዝዳንት ባራክ ኦባማ በኬንያ ጉብኝት እያደረጉ ነው። ዛሬ ማምሻውንም ኢትዮጵያ ይገባሉ ተብሎ ይጠበቃል። በዚህና በተያያዥ ጉዳዮች ላይ ለመወያየት ጋዜጠኛ መስፍን ነጋሽን ጋብዣለሁ። መስመር ላይ ያለ በስለኛል። ሃሎ ጤና ይስጥልኝ።
እንዴት አደርክ ግሩም?
ይሰማል አይደለም?
ይሰማል።
አዎ እንግዲህ በጣም አመሰግናለሁ። አድማጮቻችን እንደምታውቁት ጋዜጠኛ መስፍን ነጋሽ ቀደም ባለው ጊዜ በኢትዮጵያ በተለያዩ የህትመት ሚዲያዎች ላይ ሰራ ነው። ከሀገር ከመሰደዱ በፊት በወቅቱ ዘንዳኛ በነበረው አዲስ ነገር ጋዜጣ ማኔጂንግ ኤዲተር ሆኖ ሰርቷል። በ2012 የሁማን ራይትስ ዎች እንዲሁም 2013 የስዊድን የፕሬስ ፍሪሄት ተሸላሚ ጋዜጠኛ ነው። አመሰግናለሁ ስለመጣ መስፍን። በድጋሚ እንግዲህ በመግቢያ ላይ እንዳልኩት የፕሬዝዳንት ባራክ ኦባማ ጉብኝት ሰፊ የመነጋገሪያ ሽፋንና የተለያዩ ጋዜጠኞችን ፖለቲከኞችን እንዲሁም በርካታ ግለሰቦችን እያወያየ የሚገኝ ጉዳይ ነው። በዛ ጉዳይ ላይ እንነጋገራለን። መጀመሪያ እንደው እንደ ጥያቄም እንደ ሐሳብ ማነሳው እኔ በግሌ ወደ ኋላ በመሄድ በግሌም ቢሆን በምርጫ 97 ከምርጫ 97 በኋላ ከፍተኛ ትኩረት ከሳቡት ነገሮች አሉ። ፕሬዝዳንት ባራክ ኦባማ ሲመረጡ በወቅቱ የነበረውን ሁኔታ እናስታውሳለን እኔም አስታውሳለሁና ኢትዮጵያውያን ሁሉም አፍሪካውያን በተለይ ጥቁር ተናላቸው አፍሪካውያን ሁኔታው ምርጫውን በጣም በጉጉት ነው ሲጠባበቁ የነበሩት። በወቅቱ ቁጭ ብለን የፕሬዝዳንቱን መመረጥ አንግተን ነው ውጤቱን አይተን የተኛ ነው። እኔ በወቅቱ እንደውም አስታውሳለሁ በአመት ባል ከመደርሱኝ ኤስኤምኤስ መልክቶች በላይ ኮንግራቹሌሽን የሚል ኤስኤምኤሶች በወቅቱ ተለዋውጠናል። ያ እንግዲህ ምናልባት ኢትዮጵያውያንም አፍሪካውያንም አንድ ነገር ያደርጉልናል ከሚል ሳቤም ሊሆን ይችላል፣ እንዲሁም ጥቁር በመሆናቸው ሊሆን ይችላል። የዛን ጊዜ የነበረው የኢትዮጵያውያን እንዲሁም የአፍሪካውያን ስሜት ዛሬ ላይ ብዙ የሚታይ አይመስልም። እስቲ ከዛን ጊዜ በመነሳት አንተ በወቅቱ ቸው ሲመረጡ ከነበረ ስሜትና ሁኔታ አንጻር ምን ያደርጋሉ የሚለውን ሐሳብ ሰነቀ ነበር በወቅቱና እስቲ አነጻጽረው ወደ ኋላ መለስ ብለህ።
እንዳልከው ኦባማ ወደ ምርጫ ሲመጣ ለአፍሪካውያን ለኢትዮጵያውያን ብቻ ሳይሆን ለራሳቸው ለአሜሪካውያኑም ጭምር ትልቅ ነገር ነበር። የመጀመሪያው ጥቁር አሜሪካዊ ፕሬዚዳንት መሆኑ ብቻ ሳይሆን ሰውየው ያቀረባቸው ሐሳቦች አደርጋቸዋለሁ ብሎ ያቀረባቸው ሐሳቦች እንዲሁም ደግሞ ሲናገር መናገር የሚችል ሰው ነው። ምንድነው እንደው ግርማ ሞገስ ያለው ሰው ነው። ይሄ በእንግሊዝኛ ካሪስማቲክ የሚባል ሰው ነው። ብዙ ነገር ያቃል፣ ረጋ ያለ ሰው ነው እና ይሄ ብዙ ሰዎችን ስቦ ነበረ ወደሱ የምርጫ ቅስቀሳ እና ያው በአፍሪካም በኢትዮጵያም ብዙ ስሜቶችን አነቃቅቷል አነሳስቷል። እኔ እንደውም እንደማስታውሰው አዲስ አበባ ያለን የኛ ጋዜጣ ብቻኛው ጋዜጣ ነበር። አንድ ሪፖርተራችንን አሜሪካ ልከን የተለያዩ ስቴቶች እየዞረ በየሳምንቱ ይጽፍ ነበረ ስለ ምርጫው እና በጣም በጉጉት የምንከታተለው ነገር ነበረ። ያ ማለት ግን ቅድም እንዳልኩት አንድ ጥቁር የአሜሪካ ፕሬዝዳንት መሆኑ እና ደግሞ ኦባማ ሰው የመሳብ የማሳመን ተሰጥኦ ስላለው እንጂ እሱ ፕሬዝዳንት ቢሆን የኢትዮጵያ ጉዳይ ወይም የአፍሪካ ጉዳይ ይፈታል ወይም ትልቅ ለውጥ ያመጣል ከሚል እምነት አልነበረም። ቢያንስ እኔ እንደዛ የሚል እምነት አልነበረኝም። ግን በጣም በጉጉት ስጠባበቅ ነበር። ጽፌ ያለውም ስለሱም ብዙ ነገሮች ጽፌ ያለውኝ በወቅቱ። ግን እንዳልኩት እሱ ስልጣን ሲይዝ ኢትዮጵያ ላይ ዲሞክራሲ እንዲሆን አፍሪካ ላይ ብዙ ለውጥ እንዲመጣ ማድረግ ይችላል ብሎ ያሰበ የተመኘ ከነበረ እንግዲህ የአሜሪካንን የፖለቲካ ስርዓት እንዴት እንደሚንቀሳቀስ በምን አይነት ቡድኖች ተጽዕኖ ስር እንዳለ ምናልባት መረጃ የሌለው ሰው ነው ሊሆን የሚችለው። እንግዲህ ከዛ ወዲህ ከተመረጠ በኋላ ለአፍሪካ ለኢትዮጵያ ምን አደረገ ወደሚለው ነገር ስንመጣ እንግዲህ የተለያዩ ግምገማዎች ናቸው ያሉት። ከሞላ ጎደል አገር ቤት እንደሆነ ሁሉ ብዙዎች ተስፋ ያደረጉትን ያህል አላደረገም ኦባማ በተለያዩ ችግሮች በተለያዩ ድክመቶች ምክንያትም ጭምር። በዛሬ 2 አመት ታስታውሱ እንደሆነ አሜሪካ ላይ አንድ ትልቅ የዩኤስ አሜሪካ የመሪዎች ስብሰባ ጠርቶ ነበረ። እዛ ላይ ትልልቅ የኢኮኖሚ እርዳታ የኢኮኖሚ ገዛ ሊያደርጉ የሚችሉ ፕሮጀክቶችን ስምምነቶችን ይፋ አድርጎ ነበረ። አንዱና በጣም ትልቁ እንግዲህ እስካሁን ገና ፍሬው ያልታየ እሱ ግን በቀጣዮቹ አመታት ነው ፍሬው የሚታየው የሚልለት የዚህ ፓወር አፍሪካ የሚባል ትልቅ ኢኒሼቲቭ ነው የሚሉት በአማርኛም እንደምለው አላቅም። እንግዲህ አላማው ምንድነው? በአፍሪካ የሚገኙ ህዝቦች የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማስቻል ለመርዳት ነው እና በጣም ትልቅ ፕሮጀክት ነው። እንግዲህ ባለፉት 2 አመታት ከሞላ ጎደል በዝግጅት ያለፈ ጊዜ ይመስላል። እሱም ረዳቶቹም ይሄ ፕሮጀክት በሚቀጥሉት ጥቂት አመታት ውጤት ሲያመጣ ታዩታላችሁ እያሉ ነው እና ያለን ከዛው እቺ እንግዲህ ይሄዚህ አጎዋ የሚባለውን የንግድ ልውውጥ አፍሪካውያን ሀገሮች ከታክስ ነጻ ወደ አሜሪካ ከታሪፍ ነጻ የሆነ ኤክስፖርት እንዲያደርጉ የሚያደርገው ነገር አሁን መጨረሻ ላይ እንዲራዘም አድርጓል። እንዳይራዘም የሚፈልጉ ቡድኖች ነበሩ። እሱም አንድ ትልቅ ነገር ተደርጎ ሊታይ ይችላል። ከዛ በተረፈ ትልቁ እንቅስቃሴው የነበረው ከዚህ ከጸረ ሽብር ዘመቻዎች ጋር በተያያዘ ነው። በናይጄሪያ፣ በኬንያ፣ በኢትዮጵያ፣ በምዕራብ አፍሪካም ባሉት ሀገሮች ከሌሎችም ጋር ከነማሊ ጋርም በአብዛኛው በዚህ የተጠመደ ይመስላል። በመካከለም በተለይ የመካከለኛው ምስራቅ በኋላ ደግሞ የዩክሬን በቅርብ ጊዜ ጉዳይ የዓለም አቀፍ ግንኙነቱን የተጫነው ይመስላል። በዚህም አንጻር ስንመለከተው ለአፍሪካ የሚገባትን ያህል ትኩረት ሰጥቷል ለማለት በጣም ይከብዳል። ሆኖም ግን ከሱ ቀደም ከነበሩት ጋራ ሲታይ ብዙ ወደ ኋላ የቀረ አይደለም። አሁን እንግዲህ ለምሳሌ ኢትዮጵያን ሲጎበኝ በአፍሪካ 7 ሀገሮችን ጎበኘ ማለት ነው። በ8 አመት ውስጥ ይሄ ሁለተኛው ምንድነው ብዙ ሀገሮች መጎብኘት ሁለተኛው ፕሬዝዳንት ያደርገዋል። ብዙ ሀገሮች ላይ ጎበኘው ትንሹ ቡሽ ነው። እሱ 10 ሀገሮችን ጎብኝቷል። እንግዲህ በኢትዮጵያም የሚያደርገው ጉብኝት በኬንያ የሚያደርገው ጉብኝት የመጀመሪያ ነው ለአሜሪካ ፕሬዝዳንት። በአፍሪካ ህብረት ተገኝቶ የሚያደርገው ንግግርም ራሱ መገኘቱ አንድ ትልቅ ታሪክ ይሆንለታል። እንግዲህ ብዙ ነገር አለ
ይነሳል። እስቲ ወደ ዋናው ጉብኝት ስንመጣ ይሄ የፕሬዝዳንቱ ጉብኝት ብዙ ፖለቲከኞችን፣ ምሁራንን፣ ጋዜጠኞችን፣ ግለሰቦችን የተለያየ ሐሳብ እንዲነሳ አድርጎ ያነታረከ ነው። ጉብኝቱ የለም አስፈልግ ያነበረ በፕሬዝዳንትነት ደረጃ መጎብኘት ኢትዮጵያን በተመለከተ ማለት ነው። የለም መልእክት ለማስተላለፍ ራሱ በአካል መሄዱ ጥሩ ነው በሚሉ በተለያየ ወገኖች የተለያየ ነጥቦች እናሳሉ። ባንተ ግምት የፕሬዝዳንቱ ጉብኝት በየትኛው ረድፍ ነው መታየው? ለምን
እንግዲህ እንደተባለው እኔ ይሄ ጥያቄ በጣም ኮምፕሊኬትድ ወይም በጣም ውስብስብ ጥያቄ እንደሆነ አስረግጠን መነሳት እንዳለብን ይስማኛል። አንደኛው ነገር ኦባማም ሆነ ሌሎቹ የአሜሪካ ወይም የምዕራብ ሀገሮች የምዕራብ ሀገር መሪዎች ዴሞክራሲ ሀገር እየፈለጉ አይደለም ይጎበኙት። እነዚህ ሰዎች እነዛን የሚጎበኙአቸውን ሀገሮች የሚመርጧቸው የራሳቸውን ጥቅም ለማራመድ ነው። የሚወክሏቸውን መንግስታት የሚወክሏቸውን አገሮች ጥቅም ለማስጠበቅ ነው እንጂ በአለም ላይ ዴሞክራሲን ለማስፈን የዞሩ ስብከት ለመስጠት አይደለም። እና ከዚህ ነው መነሳት ያለብን። በአማን ነው ኦባማ ብዙ አገሮች ሄዷል ዴሞክራሲያዊ ያልሆኑ አገሮች። እና ከዛ አንጻር ስንመለከተው ወደ ኢትዮጵያ የሚሄደው ኢትዮጵያ ዴሞክራሲ ስለሆነች ስላልሆነች አይደለም። እዛ ጋራ ብዙ ግንኙነት የለውም። ምንም ግንኙነት የለውም። አሜሪካ በኢትዮጵያና በዛ አካባቢ በቀጠናው ልታስጠብቅ የምትፈልጋቸው ፍላጎቶች አሏት። እነሱን ለማረጋጋት ነው። በቅርብ ምናልባት በዋዜማ ሬዲዮ ላይ ሰምተውም እንደሆነ እዛ ላይ እንዳልኩት 3-4 ነገሮች ናቸው የመሪዎችን የጉብኝት መስመሮች በወሳኝ መልኩ ተጽዕኖ ሊያሳድሩባቸው የሚችሉት ነገሮች። አንደኛው የሀገሮቹ የመንግስታቱ ፍላጎት ነው። አሁን ኦባማ ወደ ምስራቅ አፍሪካ የሚሄደው በዋናነት ከዚህ ከጸረ ሽብር ጋር በተያያዘ ጉዳይ ከመሪዎቹ ጋር ለመነጋገር ነው። አንድ ሁለተኛ የደቡብ ሱዳን ቀውስ አለ። በሱ ላይም አንድ ተጽዕኖ ማሳደር ይፈልጋል። ምክንያቱም የደቡብ ሱዳን ጉዳይ በላለፉት 2 አመታት በጣም እየተወሳሰበ ነው እና ድንገት ሊፈነዳ የሚችል ጄኖሳይድ ሁሉ ሊያስከትል የሚችል ነገር ነው። ብዙ ዲፕሎማሲያዊ ጥረቶች ሲደረጉ ነበር እስካሁን። አሁን አልተሳኩም ሁሉም። አሁን ኦባማ ራሱ ሄዶ የአካባቢውን ሀገሮች መሪዎች በአካል ለማግኘትና ለማነጋገር ተጽዕኖ ለማድረግ አንዱ ይሄደበት ምክንያት ይሄ ነው እና አሁን ምንድነው ልል የፈለኩት አንደኛው ምክንያቱ የአሜሪካንን ጥቅሞች የአሜሪካንን ስጋቶች አቴንድ ለማድረግ ነው ወደ
አካባቢው
ብዙ ይሄደው ነው አንድ እሱ ነው ሁለተኛው ደግሞ ፕሬዝዳንቶች ጉብኝት የሚያደርጉበት ወይም አገሮቹን ሲመርጡ የሚመለከቱት ነገር የራሱ የፕሬዝዳንቱ ግለሰባዊ እቅድና ፍላጎት እነዚህ ሰዎች ፕሬዝዳንቶቹ ሰዎች ናቸው ስለዚህ መተው የሚፈልጉት ታሪክ አለ ለምሳሌ ለኦባማ ኬንያን እንደ ፕሬዝዳንት ሳይጎበኝ መቅረት እንዲሁ ወደፊት በቀላሉ እንደው ሳይፈፈስ የሚያሳልፈው ነገር አይሆንም ነበር ምክንያቱም አባቱ ኬንያዊ ነው ግን ፕሬዝዳንት ሆኖ ያንን ሀገር አልጎበኝም ማለት ለሱ ለምንድነው ለታሪኩም የሚፈልገው ነገር አይደለም ሁለተኛ ከኢትዮጵያም ጋር በተያያዘ እንደዛው ነው በተለይ የአፍሪካ ህብረትን እስካሁን ድረስ በአካል ተገኝቶ ለአፍሪካ ህብረት የአፍሪካ ህብረትን የጎበኘና ንግግር ያደረገ አሜሪካዊ ፕሬዝዳንት የለም ይሄ ሰውዬ የመጀመሪያው ፕሬዝዳንት ነው የሚሆነው ይሄ እንደ ግለሰብ ስታየው በጣም የሚያጓጓ ነገር ነው ታሪክ ውስጥ ቢጻፍ ቢኖር ትልቅ ነገር ነው የመጀመሪያው ጥቁር ፕሬዝዳንት የመጀመሪያው አፍሪካ ህብረትን የጎበኘ ፕሬዝዳንት ይሄ አብሮ የሚሄድ በጣም ትልቅ ነገር ነው ኦባማ አፍሪካ ህብረትን ያልጎበኘ ማን ሊጎበኝ ይችላል እና ለሱ አሁን በሱ ቦታው እየያዘኩ ነው ትልቅ አሳማኝ ምክንያት ወይም የሚስብ ምክንያት ሊሆነው እንደሚችል ይገባኛል ከኢትዮጵያም ጋር የተያዘ እንደዛው ነው እና አሁን ባለው የፖለቲካ ሁኔታ መጎብኘት የለበትም የሚል ትችት ብንሰነዝርም አብዛኛው አሜሪካዊ ኢትዮጵያን የሚያውቃት በተለይ በባርነቱ ዘመን ኢትዮጵያ የነጻነት ምሳሌ በነበረችበት ዘመን ከዛ ጋር በተያያዙ ምስሎች ነው ኢትዮጵያን አብዛኛው የሚያስታውሱት ወይ ድልቅ ነው ወይ ያኛው ነው እና ወደዚች ሀገር መሄድ በጣም ትልቅ ነገር ነው ለነሱ እንደ ግለሰብም ማለት ነው ስለዚህ ይሄ ግለሰባዊ ፍላጎታቸው ግምቱስ መግባት ይኖርበታል ሶስተኛው የመሪዎቹን ጉብኝቶች የሚወስኑት ነገሮች በአስተዳደሮች ውስጥ አሁን በኦባማ አድሚኒስትሬሽን ውስጥ ያሉት ቁልፍ ሰዎች እነማን ናቸው እና እነዚህ ሰዎች ፖሊሲዎቹን የነሱንም ግለሰባዊና የቡድን ሌጋሲ እንዴት ነው መጻፍ የሚፈልጉት የሚለው በጣም ወሳኝ ነገር ነው እና ከሱ አንፃር ስንመለከተው አሁን ባለው የአሜሪካ የኦባማ አስተዳደር ውስጥ ከአፍሪካ ጋር ከፍተኛ ቁርኝት ያላቸው የፖሊሲ አውጪ ሰዎች በተለያየ ደረጃ አሉ። አንዳንዶቹ እንደውም ከኢትዮጵያ ጋራ በተለይ አሁን ካለ ኢትዮጵያ መንግስት ጋር በጣም ቅርብ የሆኑ ሰዎች አሉ። ስለዚህ እነዚህ ሰዎችም ተጽዕኖ ቀላል አይደለም። አራተኛው ምክንያት ሌሎች ኢንተረስቶች ናቸው። ከመንግስት ውጪ ያሉ የቢዝነስ ኢንተረስቶች ለምሳሌ ሊኖሩ ይችላሉ። ካምፓኒዎች አሉ። መርሳት የሌለብን ለምሳሌ የኢትዮጵያ አየር መንገድ የቦይንግ ትልቁ ደንበኛ ነው። ይሄ ቀላል ነገር አይደለም። ስለዚህ እነዚህ ሁሉ ነገሮች ናቸው አንድ መሪ ወደ አንድ ሀገር ሄዶ እንዲጎበኝ የሚያደርጉት ወይም የማያደርጉት እና ኢትዮጵያን የሚጎበኘው ዴሞክራሲያዊ ስለሆነች ስላልሆነች አይደለም። ይሄ ዝም ብሎ ከላይ የሚነገረን ጨዋታ ነው እውነት ለመናገር። ስለዚህ እኔ ነገሩን እንደ ቀላል ነገር አይደለም አንስቼ አቋም የማያዝና የመቃወም ወይም የመደገፍ ጉዳይ አይደለም። ከዛ ይልቅ የነገሩን ውስብስብነት የመረዳት ጉዳይ አጥቄ ነው መመለከተው።
እስቲ ጉብኝቱን አሁን ከኛ ከኢትዮጵያውያን አንፃር አሁን በአጠቃላይ ሁኔታውን ገምግመናል ግን አሁን እንደ ኢትዮጵያውያን ስናየው አሁን ኦባማ የሚጎበኙበት ጊዜና ሰዓቱ ምርጫው ከተካሄደ ከጥቂት ወራት በኋላ ነው። እንደምታቀው ያው ገዢው ፓርቲ 100% መቀመጫውን ካገኘ በኋላ የሚደረግ ጉብኝት ነው። ይሄ ሌሎችም ሰባ መብት ድርጅቶች እንደሚሉት የተሳሳተ መልእክት ማስተላለፍ በቀጥታም ይሁን በተዛዋዋሪ ለአገዛዙ ቀና የመስጠት ነገርን ያጎናጽፋል የሚሉ ነገሮች አሉ። ምንም እንኳን አሁን አንተ ያነሳቸው ነገሮች እንዳሉ ቢሆንም ለኢትዮጵያ ህዝብና በተለይ የፖለቲካዊ ለውጥ ለሚፈልጉ ኃይሎች ይሄ በጣም እንደ ኔጌቲቭ የሚታይ ነገር ነው የሚባል ነገር አለ። ከዚህ አንፃር እንዴት ነው የምታየው?
የተሳሳተ መልእክት ሊያስተላልፍ ይችላል ስማማለሁ። በተለይ ደግሞ እንዳልከው ከዚህ ቀለኛ ምርጫ በኋላ የተደረገ ጉብኝት መሆኑ የተሳሳተ መልእክት ሊያስተላልፍ እንደሚችል ይስማማኛል ስማማለሁ። እነሱ ግን ምን ማድረግ እንችላለን? ምንም ማድረግ አንችልም። ሰውየው ሄዷል። ስለዚህ እንግዲህ ከሄደ በኋላ ይሄንን ቢያደርግ ይሄን ሊደረግ እንደው ቢያግባባ ወይም ተጽዕኖ ቢያደርግ ከመአለት ወጪ እንጂ የተፋፋፈ መልእክት ማስተላለፉ አይቀርም ለኢትዮጵያ ብቻ ሳይሆን ለሌሎችም ሀገሮች አነሰም በዛም የተወሰነ ደረጃ የኢኮኖሚ እድገት እስካመጣ ድረስ የዜጎችን መብት እየጨፈለቅ ብትኖርም ግድ የለንም የሚል አይነት መልእክት ያስተላልፋል። ግን ይሄ ለአሜሪካ አዲስ አይደለም፣ የኖረ ነገር ነው እና ብዙም ያስደንቅ አይደለም። እነሱ ለበናገር ምንድነው እኔ እንትሩን የምንድነው ችግሩን ያለመመልከት አይደለም፣ ግን እንደዚህ ነው የአሜሪካ ፖለቲካ የሚሰራው። ስለዚህ ከተፈጥሮ ውጪ አክት እንዲያደርግ እኛ ኢትዮጵያ ስለሆነች ብቻ ከተፈጥሮ ውጪ ሊንቀሳቀስ አይችልም። የአሜሪካንን ፍላጎት ለማሟላት ነው ኦባማ የተላከው፣ የኢትዮጵያን ዲሞክራሲ ለማራመድ አይደለም። ኢትዮጵያውያን አይደሉም ድምጽ ሰጥተው ስልጣን ላይ ያወጡት ሰውዬ፣ አሜሪካውያን ናቸው። የአሜሪካውያንን ጥቅም ደግሞ የሚወስነው የእሱ መንግስት ነው። እና ልክ ነው እንዳልከው የተሳሳተ መልእክት ያስተላልፋል። መንግስትም የኢትዮጵያ መንግስት ለፕሮፓጋንዳ እንደሚጠቀምበት ምንም ጥያቄ የለውም። እንኳን የኦባማን መምጣት የሶማሌ ፕሬዚዳንትም ሲመጣ ትልቅ ፕሮፓጋንዳ እንትን ሊያደርጉት ነው የሚፈልጉት። በዛት ናቹራል። ግን ምንድነው ጥያቄው? እጅግ በጣም የተወሰኑ የራሳቸውን ፓርቲዎችና እዛ አካባቢ የሚኮለኮሉ ካድሬዎችን ለማስደሰትና ለማሳሳት ካልሆነ በስተቀር ሌላው ህዝብ የማያውቀው ነገር ኖሮ ኦባማ ስለመጣ ኢትዮጵያ ዴሞክራሲያዊ ሆናለች ወይም የዴሞክራሲያዊነቱ ማረጋገጫ ነው ብሎ ይቀበላል ብዬ ለማመን በጣም ይቸግረኛል። ምክንያቱም ጓደኞቻችን ቤተሰቦቻችን ናቸው እኮ በኢትዮጵያ እየሆነ ያለውን ነገር እኮ ያውቃሉ፣ ከኛ በተሻለ በቅርበት ያውቁታልና እንደው ህዝብ ያን ያህልም ጅል አይደለም። የአንድ ሳምንት ወሬ ነው፣ ቴሌቪዥኑም ሬዲዮኑም ሲቆም ወሬው ሲያልቅበት ከዛ ሁሉም ነገር ወደ ነበረበት እንደሚመለስ ያውቃል ህዝቡና ህዝቡም ያን ያህል የሚደናበር አይመስለኝም፣ የሚታለል አይመስለኝም በፕሮፓጋንዳው።
ከፖሊሲዎቹ አንጻር ስንመለከተው እንግዲህ አሁን ቀደም ያነሳው ነገር አለ፣ ቁልፍ ሰዎች አሉ፣ የፕሬዝዳንቱ ቁልፍ ሰዎች ከዚህ ቀደም ከወራት በፊት ይመስለኛል አንደር ሴክሬታሪ ወንድ ሸርማን በአዲስ አበባ የተናገሩት ነገር ነበር። ከዚህ ከምርጫ ጋር በተያያዘ ነጻና ገለልተኛ ምርጫ ሊደረግ ይችላል የሚል አይነት አስተያየት መስጠታቸው ይታወሳል። አሁን ደግሞ እኚህ ሱዛን ራይትስ የቀድሞ ሟች ጠቅላይ ሚኒስትር መለስ ዜናዊ የቅርብ ወዳጅ እንደሆኑ ይነገራል። አሁን የፕሬዝዳንቱ የጸጥታ አማካሪ ናቸው። ለዋይት ሀውስ ሰሞኑን በቅርብ ቀን ሲናገሩ እንደዚሁ የመቶ ፐርሰንት ምርጫው ላይ በማፌዝም መልክ ቢሆንም የመቀበል አዝማሚያ ታይቷል። ይሄ ነገር ምን አይነት አንድምታ አለው? የፕሬዝዳንቱም አቋም የማስመሰል ነገር አለ በእነዚህ ከፍተኛ ቁልፍ ሰዎች አመለካከት እና ይሄ ነገር የፕሬዝዳንቱም አቋም ተደርጎ ሊወሰድ የሚችልበት ሁኔታ አለ እነዚህ ሰዎች ከሚያንጸባርቁት አስተያየት አንጻር።
እንግዲህ ለያይተን እንመለከተው ነው የሚሻለው። በአጠቃላይ ኦባማ አስተዳደር ውስጥ ያሉ ቁልፍ ሰዎች የኢትዮጵያ መንግስትን የሚደግፉ ሰዎች ናቸው የተወሰኑት ቢያንስ። እና እነዚህ ሰዎች የኢትዮጵያ መንግስት ዴሞክራሲያዊ ባይሆንም ወይም ዴሞክራሲው ላይ ችግር ቢኖርበትም ግን አካባቢውን በማረጋጋት ረገድ፣ ሶማሌን በመቆጣጠር ረገድ የኛን ፍላጎት ከኛ ፍላጎት ጋር የሚሄድ የሚስማማ ነገር ነው ያደረገ ያለው። ስለዚህ ልንደግፈው ይገባል ብለው የሚያምኑ ሰዎች ናቸው። ምርጫ ኖርም አልኖርም ማለት ነው። ከዚህ ነው የምንነሳው። እነሱ ስለኛ ምርጫ ጉዳያቸው አይደለም። ይሄ ድራማ ነው። ጥሩ አርገን ከተወን ነው ጥሩ ነው ደስ ይላቸዋል። የተበላሸ ድራማም ከሆነ they don't care ምንም ጉዳያቸው አይደለም። የሚያዩት እዛ ስልጣን ላይ ያለው መንግስት የአሜሪካንን ጥቅሞች ሊያስከብር የሚችል ነገሮችን እያደረገ ነው ወይ፣ የኛ ጥቅም ያስከብራል ወይ በአጭር ጊዜም ወይም በዘላቂ ሁኔታ ነው የሚያዩት። እና የዊንድ ሸርማንን ስናየው መቼም በኋላ ስትመለከተው እሷም ራሷ የምትስቅ ይመስለኛል። በኋላ ስቴት ዲፓርትመንቱም እሱን ለማብራራት በጣም በጣም ብዙ ርቀት ነው የሄዱት። ተሰጥተዋልም እውነት ለመናገር እኔ የዊንዲን ምክትል ሰው አግኝቼ ነበርና በእውነት ለመናገር ዲፌንድ ማድረግ አልቻለም እሷ የተናገረችውን ነገር እና ስህተት እንደሆነ ነበረ ይናገሩ የነበሩት እና በአጠቃላይ ለመንግስት ከሚሰጡት ድጋፍ በተለየ ይሄ እንደዚህ በየመዘኩ እየወጡ የሚናገሩት ነገር እንደው እንደ ቲፕ ነው መታየት ያለበት እንጂ አጠቃላይ ፖሊሲያቸው ዞሮ ዞሮ ምርጫው ተጭበረበረ ማለት ተጭበረበረ ኢቭን ምርጫም ባይኖር ነው የምለው እኔ ኢቭን ምርጫም ባይኖር ከዚህ የተለየ ነገር ላይ እናገሩ ይችላሉ። እነዚህ ሰዎች የኛ ምርጫ የደረጃ መዳቢዎች አድርገን መመልከት የለብንም። ይሄንን ስልጣን ከሰጠናቸው ነው ችግር የሚሆነው። ይሄ የኛ ቢዝነስ ነው። ስለዚህ እኔ እንደብዙ የተለየ ነገር አድርጌ አይደለም የምመለከተው። ዊንዲ ሸርማን ያኔ አዲስ አበባ መጣ መናገሯ ያንን ነገር በጣም ትልቅ ፖለቲካዊና ዲፕሎማሲያዊ ትርጉም ነበረው ማለት። ግን ያን ጊዜ አንዳንድ ሰዎች ይሉ እንደነበረው እሷ ዛሄዳ በተለይ የኢትዮጵያ መንግስት ዲሞክራሲያዊ ነው ወይም ዲሞክራሲው እየተሻሻለ ነው በዛ ላይ ደግሞ የግንቦት ሰባትን በስም ጠቅሳ የተናገረችው ነገር ሴትዮዋ ከአፍሪካ ጋር ብዙ ውቀትም ያላት ሴትዮ አይደለችም ማለት በጣም ቅርበት ያላት ሴትዮ አይደለችም እና ብዙዎች ሲገምቱ የነበረው እዛ የሄደችው ከኢትዮጵያ መንግስት ጋር የተደረገ አንድ ድርድር አካል ሆኖ ነው ወጥተሽ እንደዚህ ትያለሽ ከዛው ላይ እኛ እንደዚህ እናደርጋለን የሚል አይነት ድርድር ካልኖረ እችሴትዮ በኢትዮጵያ ወይም በአፍሪካ ቀንድ ጉዳይ ኤክስፐርት አይደለችም እና የግንቦት ሰባትን ስም ራሱ እንደዚህ ለተራ ማውጣት መቻሏ ያጠራጥራል። ስለዚህ የድርድሩ ጥይት ነው እሷ እንደዚህ ታረጋለች የኢትዮጵያ መንግስት እንዲያረጋል የሚሉ ሰዎች ነበሩ። አሁን ሰሞኑን የኢትዮጵያ መንግስት አልሻባብን ከተራርጎ ለማጥፋት የከፈተው ዘመቻ ሲታይ እውነትም ያን ጊዜ የተደረገ ድርድር አይነት ነገር ነበር ወይ የሚያስፈል ሁኔታ መገመት ይቻላል። የሱዛን ራይስ ትናንት የተናገረችው ከትናንት ወዲያ የተናገረችው ነገር እንግዲህ የቋንቋ ጉዳይም ይመስለኛል። ሴትዮዋ አላገጠች ነው የሚባለው ሴትዮዋ ደጋፊ ነች የኢትዮጵያ መንግስት ደጋፊ ነች ተጠርጣሪ ነው ግን በ100% ግን ያላገጠች ነው የመሰለኝ ግሩም
እኔም እንደዛ ነው ተረዳሁት ለነገሩ። እስቲ የፕሬዝዳንት ባራክ ኦባማ ወደ ኢትዮጵያ ከመጣታቸው እንግዲህ ከቀናት አሁን ከሳምንታት በፊት ጋዜጠኞች ብሎገሮች እንዲሁም ሌሎች ተስራኞች የተፈቱበት ሁኔታ አለ እና ይሄ ሌሎች ወገኖች የሰባዊ መብት ድርጅቶችም በበጎ ጎን ያያሉ በርግጥ ነው የታሰረ ሲፈታ ይሄ ለፕሬዝዳንቱ የቀረበ እንደ እጅ መንሻ ይሆናል እሳቸውስ መተው ከሄዱ በኋላ የቀሩ እስረኞች ይፈታሉ የሚል ግምት ያላቸው ወገኖች አሉ እንዴት ነው ተጣየው
የአምስቱ ጋዜጠኞች መፈታት ከኦባማ መምጣት ጋር የተያያዘ እንደሆነ እኔ ጥርጥር የለኝም ምንም ጥያቄ የለኝም እንግዲህ ይሄንን የሚያፈርስ ማስረጃ ካልቀረበልኝ ድረስ ለሱ እንደ እጅ መንሻ የተሰጠ ነው ይመስለኝ። ምክንያቱም እንደምታስታውሱት የነዚህ ብሎገሮቹ ጉዳይ በአሜሪካ መንግስትም በተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችም ዘንድ እንደ ትልቅ ጉዳይ የታየ ነገር ነበር። ስለዚህ ኦባማም ሲመጣ እንግዲህ አደባባይ ከሚናገሩት ተጨማሪ በግል ውይይቶች ዝርዝር ነገሮችን ያነሱ ይነጋገራሉ እና ኦባማም አንዱ የሚያነሳው ነገር እሱ እንደሚሆን ምንም ጥርጣሬ አልነበረ። ስለዚህ እንግዲህ በዛ አጀንዳ ላይ ሲነጋገሩ ነገሮች ለማለዘ እንግዲህ አምስቱን ለቀናል አራቱ ናቸው የቀሩት እነሱንም በፍርድ ሂደት እየታየ ነው ከበደለ ነገር አንወስንባቸው እንዴ አይነት የሚል ማባበያ ሰጥቶ ነገሩን ለማሳለፍና የመልቀቅ ፍላጎትም አለን ብሎ ለኦባማ ለማሳየት የተደረገ ነው ይመስለኝ። ሌሎች ሰዎች ይፈታሉ ወይ እኔ ይፈታሉ ብዬ አልጠብቅም። ይፈታሉ ብለው የሚጠብቁ ሰዎች ምኞት እንዲሳካ ግን ምኞቴ ነው ይፈታሉ ብዬ አልገምትም።
በጣም ጥሩ እንግዲህ ሌላ ፕሬዝዳንቱ እንግዲህ
ምንድነው እሱ የገዢው ፓርቲ ፕሮፓጋንዳ ነው መናየው በዋናነት ቀደም ካለ ጊዜ ጀምሮ ገና ፕሬዝዳንቱ ኢትዮጵያን ይጎበኛሉ ከተባለ ሰዓት ጀምሮ ከፍተኛ የሆነ ፕሮፓጋንዳ እየተሰራ ነው ያው የሚጠበቅ ነው በርግጥ በዋናኛነት እነሱ እንደሚሉት ኢትዮጵያ ያው በመጣን ሀብት የደረሰችበት ሁኔታ ማርኳቸውና ሌሎችም ነገሮች ታያጅ በአካባቢው ባለው ጸጥታ ጉዳይ ስለተማረኩ እሳቸው ይመጣሉ ይጎበኙናል ይሁንና ባንድም በሌላ መልኩ ግን የፕሬዝዳንቱ መግባት የገዢው ፓርቲ ከፍተኛ ተጠቃሚ እንደሚሆን በፕሮፓጋንዳውም ይሁን በሌላሽ ነገሮች ላይ አንዳንድ ወገኖች ይጽፋሉ ገዢው ፓርቲ በምን መምድ መንገዶች ነው ሊጠቀም ይችላል ከፕሬዝዳንት ባራክ ኦባማ ማግኘት ጉብኝት ሁለት ገምታል
እንግዲህ ገዢው ፓርቲ ብቻ ሳይሆን በአጠቃላይ በኦባማ መሄድ የተነሳ ኢትዮጵያ ለሁለት ቀንም ለሶስት ቀንም ቢሆን የትልልቅ የዓለም አቀፍ ሚዲያዎች መነጋገሪያ አጀንዳ ሆናለች። ይሄ እንግዲህ በአጠቃላይ ለኢትዮጵያ እንደ አንድ ጥሩ ነገር ነው። ሌላው ከዚህ ጋር የሚመጣው ገዢው ፓርቲ በማንኛውም መንግስት እንደሚያደርገው ይሄ ነገር የሱ ስኬት ውጤት እንደሆነ ኦባማን አሳምኖ ማምጣት እንደቻለ ስለዚህ ለዚህም ክሬዲቱ የሱ እንደሆነ ይሄንን መናገሩ የሚቀር አይደለም ግን ከኦባማ መምጣት ጋር እሱ ብቻ አይደለም የሚመጣው የመንግስት የሰብአዊ መብት ረገጣ ይልክ ሚዲያዎቹ የኢኮኖሚ ድገት አለ ብለው እንደሚጽፉት ሁሉ እሱ ብቻ ጽፈው አያቆሙ የሰብአዊ መብት ረገጣውን የፖለቲካ ስርዓቱ እንዴት ዝግ እንደሆነ ያለውን ነገር ሁሉ አብረው ይጠቅሱታል ስለዚህ ጥቅሙ ብቻ አይደለም ማለት እንዳለ ለኢትዮጵያ ደረጃ ሲታይ ጠቃሚ ነው ምክንያቱም የዓለም አቀፍ ሚዲያው ኢትዮጵያን ጠጋ ብሎ የመመልከት እድል ስለሚሰጠው ማለት ነው ከፕሬዝዳንቱ መሄድ ጋራ ግን የሚመጡ አብረው የሚመጡ ትልልቅ የንግድ ስምምነቶች ሊኖሩ እንደሚችል ይጠበቃል
ለምሳሌ የፌስቡክ መስራች ማርክ ዙምበርግ ዙክበርግ ይመስለኛል አብሮ የተጓዘበት ሁኔታ ምን ያለው ከፕሬዝዳንቱ ጋር ሲባል ሰምቻለሁ
እንግዲህ ያው አንዱ እሱ ነው እየተባለ ነው ሌሎችም የቢዝነስ ተወካዮችም አሉ በጣም ብዙ የቢዝነስ ተወካዮች አሉ ለምሳሌ አሁን ኬንያ ባለፉት ሁለት ቀናት እንደተባለው እንዳነበኩት ዛሬ ወደ 1.6 ቢሊዮን ዶላር የሚያወጣ የንግድ ስምምነቶች ተፈራርመዋል የሚል ነገር ነው ያነበኩት ይሄ በጣም ትልቅ ገንዘብ ነው ትልቅ ስምምነት ነው ለኢትዮጵያ እንግዲህ ምን አይነት ስምምነቶች የተኞቹ የኩባንያዎች እንደሚመጡ ገና እርግጠኛ አይደለንም ግን በሚከተሉት ጥቂት ቀናት እንመሰማው ነገር ይሆናል ስለዚህ ከፕሬዝዳንቱ ጋር ይሄም አብሮ ይመጣል የኮንግረስ ሰዎችም ሴኔተሮችም አብረዋቸው አሉ አንዳንዶቹ ክሪቲካል ናቸው ስለዚህ እንግዲህ እነሱም የኢትዮጵያ መንግስት ባለስልጣናትን አግኝተው ፍደፊት የመናገር ምንድነው ስጋታቸውን ፍላጎታቸውን የመናገር እድል ያገኛሉ ይሄ ራሱ በፖለቲካውም በዲፕሎማሲውም ትልቅ እድል የሚሰጥ ነው ኢትዮጵያ በሮቿን ለዓለም አቀፍ ሰብአዊ መብት ድርጅቶች ጉብኝት ክፍት እንድታደርግ የሚጠይቁ ሰዎች ሊኖሩ እንደሚችሉም ሰምቻለሁ። እንዲህ አይነት ነገሮች አብረው ከኦባማ ጋር ይመጣሉና ይሄ ኦባማ ብቻውን ስለመጣ ያድግ እንደፈለገ የፕሮፓጋንዳ እንትኑን የሚነዛበት አይደለም። በርግጥ በነ ኢቲቪ በኢትዮጵያ ሬዲዮ ከዛ ከነሱ ከሚፈልጉት ውጪ አይሰማም አንድ አይነት ዘፈን ነው የሚያሰሙት። ግን ከኦባማ ጋር የሚመጣው አጠቃላይ ትልቁ የሚዲያ አቴንሽን ግን እነሱ የሚፈልጉትን ነገር ብቻ እነሱ የሚፈልጉትን መዝሙር ብቻ የሚዘምር አይደለም በአጠቃላይ የተሻለ ስዕል የተሻለ የተሟላ ስዕል ስለ ኢትዮጵያ የሚያሳይ ዘገባ ሊኖር ይችላል ከዚህ በፊት እንደነበረው ማለት ነው
ፕሬዝዳንት ባራክ ኦባማ በተለይ በአፍሪካ አሁን ያለው አጠቃላይ ሁኔታ ቻይና በአካባቢውና በሀገሩ በተለይ በዚህ በኢንቨስትመንትና በሌሎች ታያጅ ጉዳዮች ላይ እየወሰደች ያለችውን የበላይነትም ለመቀልበስ የሚደረግ ጥረት ነው የፕሬዝዳንቱ ያካል ጉብኝት የሚባል ነገር አለ። የቻይናና የአሜሪካ የሁለትዮሽ ፉክክሩን ምናልባት የዚህ የፕሬዝዳንቱ የአፍሪካ ህብረትን በተለይ ተገኝተው መናገራቸው ከዛ ጋር እያያዝ ይሆን?
ምንም ጥያቄ የለውም። ቅድም ወደ ዝርዝር ላለመግባት እንጂ በአጠቃላይ የአስተዳደሩ ወይም የአሜሪካ መንግስት ፍላጎት ብዬ አንዱ የሚጎበኙ ሀገሮችን የሚወስኑ ነገሮች ብዬ ስናገር የነበረው አንዱ እሱ ነው። ቻይና በአፍሪካ በጣም በጣም ከፍተኛ ፍጥነት ተጽዕኖዋን እያሰፋች ነው ያለችው። ይሄ ያስፈራቸዋል። የሚያስፈራቸው በኢኮኖሚውም በፖለቲካውም አንጻሩ ነው። በኢኮኖሚው ደረጃ ብዙ ሴክተሮችን የቻይና ባለሀብቶች የቻይና ኢንቨስተሮች እየተቆጣጠሩ ነው። በፖለቲካው መስክ ደግሞ ከዲሞክራሲ እየራቁ ሰብአዊ መብቶችን እየገፈፉ በኢኮኖሚ እድገት ላይ ብቻ የማተኮር ሞዴል የሚከተሉ ሀገሮች እየበዙ እንዳይሄዱም ይሰጋሉ። ኢትዮጵያ ደግሞ ለዚህ አንዱ ትልቋ ማሳያ ናት። በአደባባይ ነው የቻይናን ሞዴል እንከተላለን የሚሉት። ስለዚህ ቻይና አንዱ ትልቁ የአሜሪካ መንግስት ስጋት ነው፣ የቻይና ተጽዕኖ መስፋፋት። እርግጥ ኦባማ ከትናንትና መሰለኝ ሲናገሩ የቻይና እርዳታ መስጠቷን መደገፏን አንቃወምም ምናምን ብለዋል። ግን ውስጥ ውስጡን ግን ምንም ጥያቄ የለውም ሁለቱ ሀገሮች ውድድር እንደሚኖር ፉክክር እንደሚያደርጉ ይታወቃል።
በመጨረሻ ማነሳው ነገር ምንድነው፣ ፕሬዝዳንት ኦባማ ወደ አፍሪካ አሁን ሲመጡ ብዙ ነገሮች እንዳሉ ሆነው በተለይ አንድ አጀንዳ ብረው ይዘው እንደሚመጡ ይተበቃል፣ የተመሰሳይ ጾታ ጋብቻ መተመለከተ እና እሱንም ትናንት በኬንያ ሲናገሩ ከፕሬዝዳንት ሆሮ ኬንያታ ጎለጎን ሆነው አቀርበው ነበርና በኬንያው ፕሬዝዳንት ተቀባይነት አላገኘም ይሄ ያቀረቡት ጉዳይና ወደ ኢትዮጵያም ጉዳዩ መነሳቱ አይቀርም እየተባለ ነው። ምንድነው የሚባለው በዚህ ጉዳይ?
ወል ኢትዮጵያ ላይ በዚህ ጉዳይ ላይ የሚናገሩ አይመስለኝም። ከተናገሩም በአፍሪካ ህብረት ተገኝተው በሚያደርጉት ንግግር ላይ ነው የሚሆነው። እሱ ደግሞ በተለየ ኢትዮጵያን የሚመለከት አይመስለኝም። ግን ሰውየው በዚህ ጉዳይ ላይ ያላቸው አቋም ግለሰባዊም ነው፣ ግልጽ ናቸው። እንዴት እንደሚያምኑ ለምን እንደሚያምኑ በተለያዩ መድረኮችም ተናግረዋል። ጉዳዩ ከተነሳ ከመናገር ወደኋላ አይሉም። እንግዲህ የኢትዮጵያ መንግስት ምን ምላሽ እንደሚሰጥ አላውቅም።
ኬንያ ላይ ለምን ያነሱ፣ ኢትዮጵያ ላይ ለምን አይነሳም? ምናልባት
ኬንያ ላይ እንደ ሀገር ራሱ አጀንዳ ነበረ። ኬንያ በነገራችን ላይ ከኢትዮጵያ በጣም በጣም የተሻለች ናት ስንል ኦፕንም ናት። በተለያዩ ጉዳዮች ላይ ውይይት ማድረግ ይቻላል። ኢትዮጵያ ውስጥ በፖለቲካ ብቻ ሳይሆን በእንዲህ አይነት ጉዳዮችም ላይ ውይይት ማድረግ አይቻልም በተለያየ ምክንያት። ስለዚህ ኢትዮጵያ ኬንያ ላይ ያ ውይይትም በሀገራቸውም ደረጃ ነበረ። ለዛም ነው አንደኛ። ሁለተኛ ደግሞ የኦባማ መጀመሪያ ያረፉት የአፍሪካ ጉብኝታቸው በዚህኛው ዙር ኬንያ ነው የተጀመረው። ስለዚህ እዛ የጠየቋቸው ለዛ ይመስለኛል። ቅድም እንዳልኩ ግን በአፍሪካ ህብረት በሚያደርጉት ውይይት በሚያደርጉት ንግግር ላይ ምናልባት ሊያነሱት እንደሚችሉ ይስማኛል። ምክንያቱም እዛ የሚናገሩት ለኢትዮጵያ ብቻ ሳይሆን በአጠቃላይ ለአፍሪካ ስለሚሆን እዛ ሊያነሱት ይችላሉ። የኢትዮጵያ መንግስት ምን እንደሚል አላውቅም።
እንግዲህ በጣም ጥሩ መስፍን፣ እኔ ጥያቄዎችን ጨርሻለሁ። በስተመጨረሻ ግን ምንድነው ምዕራባውያን በተለይ አሜሪካን ምዕራባውያን አውሮፓውያን በጠቅላላ አሁን ከኢትዮጵያ በሰልጣን ላይ ካለው ስርዓት ጋር እየፈጠሩት ያለው ከፍተኛ የሆነ ትስስር በአንድም ሆነ በሌላ መንገድ በሀገር ውስጥ ያሉት በሰላማዊ ታጋዮች ወይም ሌሎች ነው የፖለቲካ ለውጥ ፈላጊዎችን በተወሰነ ደረጃ የማሳሰብ ነገር አለ። ገዢው ፓርቲ ከሌሎች ከምዕራባውያን የሚያገኘው ፈርጀ ብዙ ጥቅም ያንን የምንፈልገውን ትግል ከማጓተት አንጻር ሚና ይጫወታል ይላሉ እና በአጠቃላይ ኢትዮጵያውያን ከዚህ አንጻር ምንድን ነው ሊማሩ የሚችሉ ወይም ምን ሌሰን ይወስዳሉ ትላለህ?
እንግዲህ እኔ ቅድም ያልኩትን ነው ልደግም የምችለው። እነዚህ ሀገሮች የኢትዮጵያ መንግስትን የሚደግፉት የራሳቸውን ፍላጎት የአጭር ጊዜም የሩቅም ጊዜ ለማስጠበቅ ነው፣ በዋናነት እሱ ነው። ከዛ በተረፈ ሌሎች ፍላጎቶች ሊኖራቸው ይችላሉ። እንደዚሁ እንደው የሰብአዊነት እንደው የመርዳት ይሄንን ደሃ ሀገር የመርዳት ትምህርት ቤት የመክፈት ሐኪም ቤት የመክፈት እንደዚህ የመርዳት ፍላጎት ይኖራቸዋል። ዋናው የፍላጎቶቻቸው ማጠንጠኛ ግን የሀገሮቻቸው ፍላጎቶች ናቸው። እና ኢትዮጵያ ያለችበት ሪጅን በጣም ምንድን ነው ለቀውስ የተጋለጠ ነው። ስለዚህ ኢትዮጵያ የተረጋጋች እንድትሆን ትሆናለች ብለው የሚያስቡትን ማንኛውም ነገር ያደርጋሉ። ቅድም እንዳልኩት መንግስቱ ዴሞክራሲያዊ ሆነ አልሆነ እነሱ ጉዳያቸው አይደለም። ዋና ፍላጎታቸው እሱ አይደለም። ዴሞክራሲያዊ ቢሆን አይጠሉም። ጥቅማቸውን እስካስጠበቀ ግን ባይሆንም ታግሰውት አብረውት መኖር ይችላሉ። ስለዚህ እንግዲህ እነዚህ ወገኖች ሁለት ነገር ነው የሚታይ። አንደኛው ብዙ ያደርጉልናል ብሎ አለመጠበቅ ነው። ሁለተኛው ደግሞ የዴሞክራሲያዊ ትግሉ ወይም ዴሞክራሲ እንዲመጣ የሚደረገው ትግል የነሱን ጥቅም የሚያስጠብቅ እንደሆነ የማስረዳት ግዴታ አለብን ብዬ አምናለሁ። እንደዚሁ በቃል ዴሞክራሲ ስላለም ብቻ ሳይሆን እንዴት
የነሱን ጥቅም አብሮ አጀንዳ ውስጥ መካተት እንዳለበት
እሱን ማስረዳት ያስፈልጋል። እሱ እኛ ላይ የወደቀ ሸክም ነው የሚሆነው።
ጋዜጠኛ መስፍን ነጋሽ በጣም አመሰግናለሁ። ሰፊ ማብራሪያ ሰጥተናል፣ ተወያይተናል በፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ዙሪያ። እንግዲህ ምናልባት ከሳቸው ጉብኝት በኋላ በሌላ ጊዜ እንመለስ ይሆናል። ለዛሬ በጣም አመሰግናለሁ።
አመሰግናለሁ እኔም ግሩም።
መልካም ነው።
እሺ።
አድማጮቻችን የዛሬ ፕሮግራማችን በተከታተላችሁት መልኩ ተጠናቋል። ሳምንት እስክንገናኝ መልካም ሳምንት።